Ethiopia Dems Radio Tabiano. Yeah, Bastukum Katama, Jimmy Ganyo, Ethiopia Dems Radio Tabiano. In Astalin, Armachachin, Yi Yemitadamutut, Bistukum Katama, Yemiganyon, Yetup Adams, Radio, Tabiano. Yetup Adams Radio, Lothar Oud, the Ethiopian Sat Akutatur, Katotuara Sat, Iska, Sedisat, Basamanas Mandatin FM Megat, Yemiaskalan phone, Yamaria program, Ahun, Jamara.
እንደምን አደራችሁ አድማጮቻችን ፕሮግራማችን እንደ ተለመደው ጀምሯል በዛሬው ፕሮግራማችን በኢትዮጵያ የመጪው ምርጫ በተመለከተ የኢዜማው አንዱ ዓለም አራጌ ያብኑ ክርስቲያን ታደለና የብልጽግናው ዛዲግ አብርሃ ያደረጉትን ውይይት እንድታዳምጡ በአክብሮት የምንጋብዛችሁ ሲሆን ከዚህ ውይይት በኋላ እዚሁ ስቱዲዮ ያለነው አጠር ያለ ውይይት የምናደርግ ሲሆን እናንተም አድማጮ ቻችን በስልክ ቁጥራችን እንደተለመደው በ0819100 ደግሞ አለው በስልክ ቁጥራችን 0819100 በመደወል ሐሳባችሁን እንድታካፍሉን እየጋበዝን አሁን ቀጥታ ወደ መጪው ምርጫ ከመሄዳችን በፊት አጠር ያለ ሙዚቃ ከሰማን በኋላ ቀደም ብዬ እንደተናገርኩት የኢዜማው አንዱ ዓለም አራጌ ያብኑ ክርስቲያን ታደረና የብልጽግናው ዛዲግ አብርሃ ያደረጉትን ውይይት እንደምታዳምጡ በአክብሮት የምንጋብዛችሁ ይሆናል። ከዚህ አጠር ያለች ሙዚቃ በኋላ ተመልሰን የምንመጣ ይሆናል። አብራችሁን ቆዩ።
Let's go. People make things grow, and we make people grow.
Never make plans again. Yay!
ገብያ መሰግናለሁ እና ተዛድግ የነካካችሁ ብዙ ባታናገሩን ጥሩ ነበር። የሚገርመው ነገር ከናንተ በላይ መስክር የለም ብለው ስለመፈታታችን ሊነግሩን ሞክረዋል። ነገር ግን ዛሬ ልንነግራቸው ይገባል። ብዙ ጊዜ የታሪክ ሽሚያውስ መግባት አንፈልግም። ታጋይ ስለራሱ አይናገርም። ታጋይ የታሪክ ሽሚያውስ አይገባም፣ ግን ታሪክን ይሰራል። ግን ስለደጋገሙት ዛሬ ሊነገራቸው ይገባል። እኛንን ታግለን ያስፈታናችሁ፣ እኛንን ታስረን ያስፈታናችሁ የኔ አባባል አይደለም። ጠቅላይ ሚኒስትሩ ሰኔ 16 ላይ ሲናገሩ ታስራችሁ ስላስፈታችሁን እናመሰግናለን ያሉት ጠቅላይ ሚኒስትሩ በተደጋጋሚ ይቅርታ ጠይቀዋል። ጥሩ ነገር ነው። ይሄንን መቀበል ሲገባችሁ እናንተ ነጻ አውጪ ሆናችሁ ስትቀርቡ እናንተን ችግሩ ሲከታችኋል። የኢትዮጵያ ሕዝብ ሰፊ ልብ ያለው ሕዝብ ነው። የተናንስተታችሁን አቶ ዛዲግን ሳይ ትዝም ይለ ጊዜ አለ። ባሸባሪነት ተደጋጋሚ ክስ ሲከሰስ ብዙ ነገር ሲባልብኝ ከፊት የማያቸው አቶ ዛዲግን አንዱ ነበሩ። ዛሬ ደግሞ ስለ ነጻውጭነት ሊነግሩን ይፈልጋሉ። ይሄ ተገቢ አይደለም። ስላለፉት 30 አመታት 60 አመታት አውርታችኋል። ካለፉት 60 አመታት ውስጥ 30 አመታት እናንተ የነበራችሁበት ነው። ለማን ልትተውት ነው? መልከ ጥፉን በስም ይደግፉ እንደሚባል ትናንት ለማታዊ መንግስት ይያላችሁ ህዝብን ስታማልሉ ቆያችሁ ዛሬ ብልጽግና ብላችሁ መሻወድ አይቻለም ትናንትም ነበራችሁበት ዛሬም ነበራችሁበት ሮማ እንዳላችሁ ባለፈው 3 አመታት ፓርላማው ምን ለውጥ አለው የትኛውን ዜጋ መብት አስከበራችሁ ከዚህ በላይ ዜጋ ክብሩ እንዴት ሊዋረድ ይችላል የትኛው መንግስት ይወረድለት ይድረስለት የመንግስት እኮ ትልቁ ኃላፊነት የዜጎችን ሉዓላዊ መብት ማስከበር በህይወት የመኖር መብታቸውን ማስከበር እኮ ነው ትልቁን መብቱን ማስከበር አልቻለም ዛሬ ምን ሞራል ኑሯችሁ ነው እናንተ እንደገና ህዝብ ፊት ቆማችሁ ምረጡን የምትሉት የትኛው ዜጋ እንዳያምናችሁ ነው የምትፈልጉት ከየትኛው ሞቱ ከየትኛው ድህነቱ ከየትኛው መፈናቀሉ ስላዳናችሁት ነው ዛሬ እናንተ እንደገና ምረጡ ይብላችሁ በየትኛው ሞራል ነው የምትቀርቡት ስለዚህ ባታናግሩን ጥሩ ነው የታሪክ ሽሚያውን ተውት ታሪክ ራሱን ወደፊት ታሪክ ይዘግበዋል የናንተም ታሪክ በፈርጁ ይቀመጣል ስለዚህ እኛ የረገጣችሁትን ለይቅርታ የዘረጋነውን እጃችንን እንደገና አትርገጡት እኛ ያለፈ ታሪክ ማንሳት አያስፈልግም በአዲስ ምዕራፍ እንጀምር ወደን ሁሉ ነገርተን ይቅርታ ባብለናል ይቅር ብለናል እኛ ቢያንስ እናንተ ግን እንደገና ታሪክና ታሪክ ሰሪዎች ሆናችሁ አትቅረቡ ምናልባት እዚህ ላይ አጽንኦት መስጠት ወደ ኋላ ተመልሼ የምፈልገው የዳኝነትና የአቃቤ ሕግ ጉዳይን በሚመለከት ነው። አቃቤ ሕግ ተጠሪነቱ ለአስፈጻሚው ነው። አቃቤ ሕግ አልከስም ካለ አንድ ዜጋ ወይንም ቡድን የትም ይሮ መክሰስ አይቻልም። አቃቤ ሕግ ሆነ ዳኝነት በዋናነት ያስፈጻሚው አካል ውክልና ያላቸው ሰዎች ናቸው። ዳኝነት በልምድ በብቃት እና በእውቀት ሊሆን ሲገባው ካርዶች በኮታ በብሔር ተዋጽኦ ነው የሚመደቡት ዳኝነት መቀለጃው ነው ኢትዮጵያ ፍጹም እንደሞተች የሚያስቆጥራት በዚህ ባለፈው 30 አመት ባለፈው 3 አመት አንዱ ነገር ፍርድ ቤቶች ነው የፍትህ ቤተ መቅደስ የሆነው ፍርድ ቤት በውሸት ዳኞች የሚፈርዱበት ምስክሮች የሚሰለጥኑበት እናቶ ዛዲግ ይያሉ እንዲህ አይነት ስርዓት ነው ያለው ስለዚህ ዳኝነቱ አቃቤ ህግም ፍጹም ያስፈጻሚውን ያስፈጻሚውን ፍላጎት በሚያስጠብቁ ኔታ የተመቻቸ ነው ዘረፋው ቀርቷል ወይ ፓርላማው ተቀይሯል ወይ እናንተ ኢህአዲግ ወራሽ አይደላችሁም ወይ የትኛው ነው የተለወጠው ወራሾች ናችሁ እንጂ ዘረፋውም ቀጥሏል ፓርላማውም ትናንት የነበረው ነው ምን አሻሻላችሁና ነው የትኛው ነው ውህደታችሁ ፕሬዝዳንታችሁ በየትኛው ጉባኤ ነው የተመረጡት እንጠይቅ እስኪ የትኛው ነው አንድነታችሁ ኢህአዲግማ የኢትዮጵያ መርገምት ነው ያ መርገምት ትግራይ ውስጥ ምን አይነት ዋጋ እንዳስከፈለና ቃለን ዛሬ በብልጽግና በኦሮሞ ብልጽግናና በአማራ ብልጽግና መካከለ ያለው ውጥረት ምን ያህል እንደሆነና ቃለን የቱ ነው ውህደታችሁ ምን አይነት ውጥረት ነው ያላችሁት መወሻሸት አያስፈልግም አትሊስት ስለዚህ ፍርድ ቤቶች ነጻ አይደሉም አቃቤ ህግ ነጻ አይደለም ዜጎች ሄደው የፈለጉበት ቦታ መክሰስ ቢፈልጉ የሚከሱበት ሁኔታ የለም ነጻ ፍርድ የለም እኛ የፍትህ ስርዓቱ ስላለመግባት ስለምንፈልግ ነው እንጂ ባሉት የህግ ሂደቶች ላይ እንኳን ብዙ ማንሳት እንችል ነበር ነገር ግን ለዳኝነት ነጻነት ስንል የበኩላችን አስተዋጽኦ ለማድረግ ነው ማን ነው በዚህ ሀገር የማይፈራው ማን ነው
ሁለት ደቂቃ ቀርቶታል ያጠቃለለ
አመሰግናለሁ ማን ነው በዚህ አይነት በዚህ ሀገር የማይፈራው ማን ነው ችግር ውስጥ የሌለው ከፍራት ገለገላችሁን እንዴ ፍራት አነገሳችሁብን እንጂ ኦሮሚያ ውስጥ ቅድም ብያለሁ መግባት ይቻላል እንዴ ህፃናት ልጆቻቸውን ትተው ዜጎች በግፍ የሚገደሉበት ሀገር አይደል እንዴ የፖሊስ መዋቅሩ ተሽቀዳድሞ ሟቾችን ለመወንጀል የሚሮጥበት ሀገር አይደል እንዴ አጣርቶ ገዳዮችን አቀረበልን እንዴ በፍራት ተሸብቦ የሚኖር ማህበረሰብ ፈጥራቸዋል በየቀበሌው ዛሬ 1-5 ቢቀር 1-10 ቀጥሏል
ስለአላታንካ ser livet cirklar, stunder av varm lycka, toppad med skummad havredryck. Fånga smaken, Valio, Oddly Good.
Karrioj, bäjek avalio Addis Avalenkoan, ijezoru, minin demisaru naukallan. Selezial talawet achum, selezial taddes achum, simbichanu lotu, nante lemammeret bikatum yellachum, yemoral bikatum yellachum. ጠቅላይ ሚኒስትሩን ቻሌንጅ የሚያደርግ የሚገዳደረው ግለሰማ ነው እነቱን እንነጋገርና ትናንት አቶ ኃይለ ማርያምን እንኳን አይጨምርም አቶ መለስን ከበው የሚያጨበጭቡ ካርዶች ነበሩ። ዛሬ ጠቅላይ ሚኒስትር አብይን ከበው የሚያጨበጭቡ የሚታዘዙ ሰዎች ናቸው ያሉት። መሪዎችን ከደመና በላይ ተሸክሞ ማውጣት የኢትዮጵያ ፖለቲካ ባህል ያገዛዝ ባህል ነው። ትናንትም አገዛዝን መግራት አልቻለም። ዛሬም አገዛዝ ቀጥሏል። በጎ ጅምሮች ነበሩ፣ ግን ወደ ኋላ እየባሰባችሁ ነው። ቅድም አንስቻለሁ 180 ወንበር ያለበት ኦሮሚያ ላይ መግባት አይቻለም። 180 ወንበር በነጻነት ብቻችሁን ካሸነፋችሁ ስለዚህኛው ዲሞክራሲ ልትነግሩ ነው? የጠቅላይ ሚኒስትሩ ፓርቲ ነው ኦሮሚያ ላይ ያለው። ያንን ሀይ የሚል ሀገር መሪ የለም። የትኛው ባለስልጣን ተጠየቀ? ስለዚህ እናንተ ኢትዮጵያን ህዝብ አትመጥኑም። የኢትዮጵያን ህዝብ የሚመጥነው ኢዜማ ነው፣ ለእያንዳንዱ ዜጋ የቆመ ብሔር ሃይማኖት የማይለይ ዜጎች በዜግነታቸው የሚከበሩበትን ሀገር ሊፈጥር የሚችል ስብስብ ሰነድ አቅም ሁሉን ነገር ያዘጋጀ ፓርቲ ኢዜማ ነው። ኢዜማን ምረጡ።
እንድሰለል ማለት ወዳለሁ። እንግዲህ ብልጽግና ወደዚህ ምርጫ ሲመጣ ሁለት አማራጮችን ይዞ ነው። እድሉን ካገኘና ከተመረጠ ኢትዮጵያን ከድህነት አውጥቶ ወደ ብልጽግና ሊወስድ የሚችል ፕሮግራም አለው። እንዲሁም የኢትዮጵያውያን የዘመናት ህልም የሆነውን ዴሞክራሲን የመትከልና የማጽናት ስራ ለመስራት የሚያስችል ፕሮግራም ስላለው ሁለቱን እድል ያገኛል ማለት ነው። ካልሆነም በኢትዮጵያ ውስጥ ለመጀመሪያ ጊዜ በነጻ ምርጫ ተወዳድሮ ስልጣኑን ያስረከበ ታሪካዊ ፓርቲ ሆኖ ለአሸናፊው አካል እንኳን ደስ ያለህ ብሎ ይገባል። ስልጣኑን አስረክቦ ወደ ተቃዋሚ ፓርቲነቱን ይከተላል ማለት ነው። ስለዚህ ብልጽግና ከዚህ ቀደም እንደነበረው ጌም ገዢ ወደዚህ ምርጫ ሲገባ ገዢ ፓርቲን አልሸነፍም በሚል እቡይነት አለያም ከተሸነፍኩ የምርጫ ውጤት ይቀየራሉ በሚል እምነት አይደለም። የኢትዮጵያ ህዝብ ላለፉት 80ና 70 ዓመታት ለዴሞክራሲ ታግሏል፣ ውድ ዋጋ ከፍሏል። በበርካታ ውድ ዋጋ የተፈጠረውን ኢትዮጵያን ዴሞክራታይዝ የማድረግ እድል በረባው ባክኗል ብሎ ያምናል። ይሄ መቀየር አለበት። ይሄ ምርጫ የኢትዮጵያውያን የዘመናት የዴሞክራሲ አምሮት የሚሳካበት በታሪካችን አይተነው ማናቅ ፍትሃዊ እና ዴሞክራሲያዊ ምርጫ እንዲሆን በበኩላችን እናደርገው ሁሉ እናደርጋለን። ዋናው ጥያቄ ግን ተፎካካሪ ፓርቲዎች እንደ ተመሳሳይ አይነት የስነ ልቦና ዝግጅት አድርገዋል ወይ ነው። ኢትዮጵያ ብልጽግና ቢወርድ ሀሳብ አላችሁ ወይ? ኢትዮጵያን የሚያስቀጥል ኢትዮጵያን የዴሞክራሲ ችግር የሚፈታ የኢትዮጵያን ብልጽግና የማራገጥ ሀሳብ አላችሁ ወይ? አገር ለማስተዳደር የሚያስችል ዲሲፕሊን ያለው አደረጃጀት አላችሁ ወይ? ይሄን ከዚህ ቀደም ይጠይቁ የነበሩት ገዢው ፓርቲ ተቃዋሚዎች ነበር። ዛሬ ተራችን ሆኖ እየጠየቅናችሁ ነው። የሞራልና የስነ ልቦና ዝግጅት አላችሁ ወይ? አገራችን በርካታ ወዳጆች እንዳሏት ሁሉ ህልቆ መሳፍርት የሌላቸው ጠላቶች አሏት። እነዚህ ችግሮች የሚደቅኑትን ዳር ፈተና ተወጣችሁ አገራችን ጠላቶች ወዳጆች የምታበዙና ጠላቶችን የምትመክቱ ፓርቲዎች ናችሁ ወይ ብላችሁ ራሳችሁን ጠይቁ። በዜጎቻችን አምሮ ውስጥ ተመሳሳይ ጥያቄ እንደሚሸራሸር እርግጠኛ ነኝ። በዚህ ክርክር እንዳየነው ይሄ ለኢትዮጵያውያን ውድ ጊዜ ነው። በዚህ ክርክር ያገኘነው ሰዓትን በጣም ውድ ነው። ሆኖም ማንም ፓርቲ አማራጭ ሐሳብ አላቀረበም። ዛሬም የኢትዮጵያ ተቃዋሚ ፓርቲዎች በአማራጭ ሐሳብ እጦት የተጠቁ ናቸው። ምናልባት በተወሰነ መልኩ ከዚህ ለየት ያለው አሁን ያየነው የነጻነትና እኩልነት ፓርቲ ነው። በተለይ ደግሞ 40 ምናምን ፖሊሲ ቀፍቅፍ ያምርቻለሁ የሚለው ኢዜማ በዚህ ጉዳይ በአገራችን አንገብጋቢ የሆነው በዴሞክራሲና በሕግ የበላይነት ጉዳይ አንዳች ሐሳብ ካለማቅረብ ባሻገር በኢህአዴግ የነበርን ስለነበር በዛ ላይ አሸማቀቁን ይሞክራሉ። ከዚያም በላይ ደግሞ የሚገርመው የኢትዮጵያ ሕዝብ የሚመርጣችሁ እኮ አምስት የተቃዋሚ ፓርቲዎችን አንድ ላይ አይደለም። አብን ለብቻ አቆሙ፣ ኢዜማ ለብቻ አቆሙ፣ ነጻነትና እኩልነት ለብቻ አቆሙ፣ ኢህአፓ ለብቻ አቆሙ። እርስ በርሳችሁ አትከራከሩ። የሆነ ኮንስፓይሬሲ ነው የሚመስለው። የሆነ ቡድን መስረታችሁ የመጣችሁ ነው የሚመስለው። ለአምስታችሁ አንድ ኮሮጆ ላይ የሚመረጥም አንድ ፓርቲ ነው የሚመረጠው። ከመካከላችሁ ያለው ልዩነት እኮ አናውቅም። አይደለም ለሌላው ከውጭ ተካተላል፣ ለእኛ እዚህ ላለ ነው ሰዎች እንኳን የሚያስቸግር ነው። ሀሳብ ልዩነት የላችሁም? ተመሳሳይ ናችሁ? አንድና ያው ናችሁ? በህግ የበላይነት በዴሞክራሲ ጉዳይ ላይ እንዴት እንደሚመጣ ምንም የሀሳብ ልዩነት የላችሁም? ወይስ ያሰባሰባችሁ የገዢ ፓርቲ ጥላቻ ነው? ጥላቻ ስላለ ዘን በዛ ላይ ካፒታላይዝ ይደረጋል። ይሄን ኢትዮጵያ ህዝብ አማራጭን ሰምቶ የሚመርጥበት መድረክ ሳይሆን በተራው በትንሿን ስል በማየት በዚህ ችግርክር አሸናፊ ለመሆን መጣት የሚደረግ ጥረት ነው። ይሄ መድረክ ሊታይ የሚገባው አገራችን በዚህ አንገብጋቢ ቢሆነው ለዘመናት ጥያቄ ምን አማራጭ ፓርቲዎች ይዘው ቀረቡ የትኛው ይሻለኛል ብሎ ግዚኡን ሰጥቶ የሚያዳምጥም ግዜ ነው። እኛ ግን ዋጋ አልሰጠንም። ህዝባችን ያን ለማዳመጥ ብዙ ግዜ ወስደ እኛ ግን ቀልዳለን። እኔ ይሄን ክርክር ቫልዩ አድ የሚያደርግ ሁላችንም ያለን ሐሳብ አማራጭ እናቀርብበት መድረክ እንዲሆን ከፈለግ በዛ ለበል በዛ ደረጃ መዘጋጀት ያለብን ይመስለኛል። እንግዲህ እኛ ከኢትዮጵያ በላይ የሚሆን ነገር የለም ነው የምንለው። ኢትዮጵያውያን የተለያየ ሐሳብ አለ። በተለያየ ፓርቲዎች ዙሪያ ተደራጅተናል። ብልጽግና ከሀገር በላይ አርጎ ያያል። ከሀገር በታች ነው ራሱን አርጎ የሚያየው። ብልጽግና የብልጽግና ህልውና ከሀገር ህልውና ጋር እንዲሰፋ አይፈልግም። ብልጽግና ቢፈርስ ብልጽግና ከስልጣን ቢወርድ የምትቀጥል ጠንካራ ሀገር ነው የሚፈልገው። ግን እናንተ ለዛ ዝግጁ ናችሁ ወይስ አምስት ሆናችሁ አንድ ላይ ነው መንግስት የምትመሰርቱት? ይሄ በጣም ህዝቡ ሊመለከተውና ሊያጠነው የሚገባ በተለይ ደግሞ የሚመረጠው የሀገራችን ዜጎች እንኳን እስኪ ይቸገራል ሐሳባችን ይችላል ብላችሁ ዓለም ሐሳባችሁ የሚገርም ነው። በእውነኛነት እንግዲህ አብዛኞቻችሁ የከሰሳችሁን አንድ ነገር አለ። ብልጽግና የሃዲ ቁጥር 2 ነው አልተቀየረም ትላላችሁ። ኦፍ ኮርስ ለውጥ ልናመጣበት የሞከርነው መንገድ ከዚህ ቀደም ያልተሞከረ ነው። ከዚህ ቀደም ሁሌ ለውጥ የሚመጣው በአብዮት መልክ ነው። ሰዎች ይገደላሉ። የካቢኔ አባላት አንድ አድራሽ ላይ ይገደላሉ። የነበረው ሁሉ ይፈርሳል። እንደ አዲስ ይጀምራል። ኢትዮጵያን በኢትዮጵያ ታሪክ ደረጃ በኢትዮጵያ ስልጣን ደረጃ የሚቀመጡ አገሮች በዚህ ዓለም 3 እና 4 ናቸው። በተቋማት ግንባታ በድህነት ደረጃ ግን የዛሬ 5 ዓመት የተቋቋመን አገር ነው የምንመስለው። የወረስነው ትልልቅ ተቋሞች እንዳልነበሩን ላሊበላን፣ አክሱምን፣ ፋሲለደስን፣ ሐረር ጀጎርን የሰሩ ታላላቅ ህዝቦች አገር እንዳልነበርን አፍርሰን እየሰራን ከዜሮ እየጀመር መልካሙን እያስቀጠልን ጥሩ መጥፎን ደሞ እየቆረጥን መጣል ባለመቻላችን መልካሙን ጥሩን ሁሉ ምናፈርስ የሚያፈርስ የፖለቲካ ባህል ስላለን ዋጋ አስከፍሎናል። ብልጽግና ኢትዮጵያ ከዜሮ እየጀመረች እንድትቀጥል አይፈልግም። በዛ ምክንያት ነው የአብዮት መንገድ አላዋጣንም። ሁሌ ጀማሪ አርጎናል። የፊተኙ ቀዳሚዎች ሆነን ወደ ኋላ አርጎናል። የዛሬ 300 እና 400 ዓመት የተመሰረቱ ሀገሮች ስንዴ እየረዱን ነው። በሺህ ዓመታት የሚቆጠር ታሪክ ያለን ሀገር ሆነን ይያለ። ስለዚህ የሃዴግ ውስጥ መጥፎም ጥሩም ነገር አለ። ጥሩ ነገሩን አስቀጥላለሁ፣ መጥፎ ነገሩን ቆርጬ ጥለዋለሁ ያለ ፓርቲ ነው። ሶ እንዳታያያችሁ ነው። ጥሩ ነገሩን ለምን አልጣላችሁም? ለምን እንትን አላላችሁም? በዛ ምክንያት ኢህአዴግ ያላችሁ እንኳን ሰየው ነው። ጥሩ ነገሩን አስቀጥላለን። አሁን በሄ ደረታችንን ነፍተን ምንናገርበት ምንኮራበት ነገር ነው። በዚህ ሀገር የፖለቲካ ታሪክ ያልተለመደ ያልተሞከረ ለወዶ ሐላ ያስቀረን መጥፎ ባህል ነው። አብዮት አይደለም። ስለዚህ ምን አደረግን? ብልጽግና መሰረታዊ የሚባል የቅርጽ ለውጥ አምጥቷል። ኢህአዴግ የአራት ድርጅቶች አራት ስም የመሰረቱትና ሌሎች ደግሞ አምስት አጋር ድርጅቶች ሆነው ኢትዮጵያውያን ሆነው ይያለ የሶማሌ የኢህአዴግ አጋር የነበረው ድርጅት ጠቅላይ ሚኒስትር ሆኖ ለመሆን ማሰብ አይፈቀርለትም ነበር። የአፋርም እንዲሁ፣ የቤንሻንጉል እንደዛ፣ የጋምቤላ፣ የሐረሪ እንደዛ። ብልጽግና ምንድነው ያደረገው? ሶስቱን የኢህአዴግ ድርጅቶችን ይዞ አምስት አጋር ድርጅቶች ጨምሮ አንድ ውድ ፓርቲ ሆኗል። ዛሬ ከሶማሌ የሚመጣ ኢትዮጵያዊ የብልጽግና ፓርቲ አባል ሆነ ጠቅላይ ሚኒስትር ሆናለሁ ብሎ ማሰብ ብቻ ሳይሆን ለጠቅላይ ሚኒስትርነት መወዳደር ይችላል። እናንተ ሪኮግናይዝ አናረጋውም የማይረባ ነገር ነው ብላችሁ የምታበሸቅጡት ነገር ሄዱና ሶማሌ ጠይቁ፣ ሄዱና አፋር ጠይቁ። ታፍሩበት ነበር። ይሄን ሐሳብ ደግማችሁ አተነስቱም ነበር። መዋቅራዊ የነበረውን ማነቆ ነው የፈታነው።
ቀደም ሲል የተለያዩ ተፎካካሪ ፖለቲካ ፓርቲዎችና ገዢው የብልጽግና ፓርቲ ባለፉት 3 አመታት በሀገራችን የህግ የበላይነትን የሚያረጋግጡ በርካታ ሪፎርም ስራዎችን እየሰራው ነው የሚል ሀሳብን ሲሰነዝር ነበር። ሌሎችም ያላቸውን አማራጭ አቀርባሉ። በእኛ እምነት ያለ ህግ የበላይነት ዲሞክራሲ የሚባል ነገር የለም። ቅድመ ሁኔታ ነው የህግ የበላይነት። ህግ ሳይኖር ሰላም የሚባል ነገር የለም። የህግ የበላይነት የሌለበት ሰላም ከነፍስ የተለየ ስጋ ነው ብለን እናምናለን። ብልጽግና ፓርቲ በዜጎች ላይ የሚፈጸምን ጅምላ ጭፍጨፋ፣ ጅምላ ማፈናቀል ዕውቅና እንኳን የማይሰጥ ፓርቲ ነው። በነገራችን ላይ ማንነትን መሰረት ያደረገ ጅምላ ጭፍጨፋ እየተከናወነ እንደ አዲስ አሁን ተቀይር ያለው ተለውጭ ያለው ያለፈው ስርዓት ጋር ተፋትቻለሁ እያለ ዛሬም ድረስ በፖለቲካ መርሃ ግብሩ ሁለንተናዊ ብልጽግናን ለማረጋጋት ፈተናዎች የሚለው ያዘጋጀው ሰነድ ላይ ገጽ 116 ላይ ለዜጎች መፈናቀል የዜግነት ክብርን የገፈፈውን አሁን በሥራ ላይ ያለውን የህዋት ማኒፌስቶ ህገ መንግስት አስቀጥላለሁ ብሎ በሰነዱ ያሰፈረ ፓርቲ ነው። ዜግነትን በዜግነት የማይቀበል ህገ መንግስት እንዳለ አስቀጥላለሁ ብሎ ያስቀመጠ ፓርቲ ራሴን ቀይሬ ያለው ለፍትህ ለኩልነት ተታገላለሁ ማለት በህዝብ ላይ የሚደረግ የአደባባይ ሹፈት ነው አድርገን እኛም ነው ስለው። ብልጽግና ፓርቲ በዜጎች ላይ የሚፈጸምን ግፍ እንኳን በአግባቡ ዕውቅና ማይሰጥ የራሱ የፓርቲው የመዋቅር ሰዎች ራሱ የሾማቸው ሰዎች የጸጥታ መዋቅር የተሳተፈበት በዚህ ጥፋትና አልቂት ውስጥ እንደተሳተፈ አረጋግጫለሁ ብሎ በቂ የማስተካከያ እርምጃዎችን እንኳን ለመውሰድ ፍላጎት የሌለው አሁን አቅም ብቻ አይደለም ፍላጎትም የሌለው ነው። በኢትዮጵያውያን ላይ ከሚፈጸሙ ግፎች ይልቅ በጎረቤት ሀገር የሚደረግ ያንዲት እንትን የሚያስጨንቀው ነው። በነገራችን ላይ የብልጽግና ፓርቲ ከዜጎች ደህንነት ይልቅ ያንዲት አበባ መሰረቅ የሚያንገበግበው ለዲሞክራሲ ስርዓት ግንባታ ይጠቅማሉ የሚባሉ ሙያና የሙያ ማህበራትን እንኳን የሚያራክስ ፓርቲ ነው። ሙያተኞችን አሁን የጤና ባለሙያዎችን ሰብስቦ በሚያናግሩበት ጊዜ ያጋጥመውን እናቃለን። የህግ ባለሙያዎች ሰብስቦ እነዚህ የሙያ ማህበራት ለዲሞክራሲ ስርዓት ግንባታ እጅግ መሰረታዊ ተቋማት ናቸው ብለን እናምናለን። እንዳብ እነዚህን ተቋማት አንደኛ ተቋማቱ እንዳይፈጠሩ ገደብ በማበጀት ሁለተኛ በብልጽግና አምሳል የተዋቀሩ እንዲሆን ሁኔታዎችን በማመቻቸት ሶስተኛ ደግሞ ከዚህ ያፈነገጡ አንቀሳቃሾችን የተለያየ ስም በመስጠት በጸረ ለውጥነት በመፈረጅ ፍጹም ግንኙነት በሌላቸው ጉዳዮች ወደ እስር የሚያገዝ የኢሃድግ ሁነኛ ልጅ ነው ብለን እንወስዳለን። በነገራችን ላይ ብልጽግና ፓርቲ የኢሃድግ ቀጥተኛ የትናንት ጥፋቶች ወራሽ ነው ብለን እናምናለን። የሚታለፍ ጉዳይ እንዳልሆነ እናንተም ታውቃላችሁ። የዘርፍጅት ይርጋ የሌለው ምህረት የሌለው በይርጋ መታለፍ የማይችል እንደሆነ ታውቃላችሁ። ይህንን ጉዳይ ለዲሞክራሲ ስርዓት ግንባታ ለሀገር አንድነት የዘርፍጅትን ለሀገር አንድነት እንደተከፈለ መስዋዕትነት አድርጎ የሚያቀርብ እንደ አርበኝነት ተደርጎ የሚወሰድ በዜጎች በማንነታቸው በቋንቋቸውና በሃይማኖታቸው ምክንያት የሚመጣን ፍጅት ለኢትዮጵያ አንድነት እንደተከፈለ መስዋዕትነት አድርጎ የሚቆጠር ነውር የተቀላቀለበት ድርጅት ነው። በኢትዮጵያ ነባር እሴት፣ ሃይማኖታዊ እሴት፣ ባህላዊ እሴት፣ በመንግስታዊ እሴት ታይቶ በማይታወቅ ሁኔታ ዜጎች ጅምላ ፍጅት ከተፈጸመባቸው በኋላ በክብር የማረፍ በክብር ስርዓተ ቀብራቸው እንዲፈጸም እንኳን ማድረግ እሺ እንትናቸውንስ እስኪ ጭፍጨፋውን ማስቆም አቃተኝ ይበል። እነዚህ ዜጎች የሀገራችን ህዝብ እንግዲህ 98 በመቶ አማኒ ነው።
ታሊ ያጠናቀቁ
አመሰግናለሁ። ሃይማኖቱ ባህላዊ እሴቱ ማህበረሰባዊ እሴቱ በሚፈቅደው መንገድ በክብር የማረፍ መብታቸውን ዲግኒቲያቸውን እንኳን ያላከበረ ነው። የዜጎችን በህይወት መብት ያላስከበረ ድርጅት ከዚህ ከፍ የሚሉ እንደ ዲሞክራሲያዊ መብቶች በኢኮኖሚ መብልጽግ መብቶችን ያስከብራል ብለን አናምንም። አብን ከተመረጠ የመጀመሪያ ስራው የህግ የበላይነትን ማስከበር ነው። የህግ የበላይነት ቅድመ ሁኔታ የማይቀመጥለት የህግ የበላይነት ለዲሞክራሲ ስርዓት ግንባታ ኢትዮጵያን ከአገዛዝ ወደ ዲሞክራሲ ለማሸጋገር ቅድመ ሁኔታ የግድ መከበር ያለበት ሚኒመም ሪኳየርመንት አድርገን የምንወስደውና በስተቀር ሊቀመጥለት የማይገባ መሳሪያ እንደሆነ እናምናለን። እኛ ህጎችን ስናከብር ነገ ከነገ ወዲያ እኛ መንግስት ስንሆን በምናወጣቸው ህጎች እንዲከበሩልን በምንፈልገው ያስተሳሰብ ልዕልና ልክ ነው። ብልጽግና ህጎችን ያወጣል። ህጎችን የሚያወጣው ግን ዜጎችን ለመጨቆኛ መሳሪያነት ነው። ራሱ አያከብራቸው። እንደ አብን አይነት የዲሞክራሲ ኃይሎች ግን እነዚህን ህጎች ማይቀበሏቸው ቢሆኑ እንኳን ያከብሯቸዋል። እነዚህን ህጎች ምናከብረው ግን የዲሞክራሲ ባህል ግንባታ እንዲዳብርና ኢትዮጵያ ሰላማዊ የሆነ ታገዛዝ ወደ ዲሞክራሲ የሚደረግ ሽግግር እንዲኖራት በማሰብ ነው። የምርጫ ምልክታችን ሰዓት ነው። ኢትዮጵያ ጊዜሽ አሁን ነው። ከጭቆና ወደ ዲሞክራሲ የምትሸጋገርበት ጊዜሽ አሁን ነው። ብልጽግና እርስ በርሱ መጣላት እየተጣላ በውስጥ ፓርቲ ሰላሙን ማስከበር ያልቻለ ፓርቲ የሀገርን ሰላም ሊያስከብር ስለማይችል እነሱ ትላልቆች ነን ልምድ አለን የሚሉ እኛ ወጣቶች እነሱን ስንሸመግል የህዝብ ልቂት መቆም ስላልቻለ
ሰዓቱ አብቅቷል።
አድማጮቻችን ቀደም ሲል የሰማችሁት ውይይት ቀጣይ በኢትዮጵያ የሚደረገውን የምርጫ ውይይት በኢዜማው አንዱዓለም አራጌ፣ የአብኑ ክርስቲያን ታደለና የብልጽግናው ጻድቅ አብርሃ ያደረጉትን ውይይት ነበር የጋበዝናችሁ። በአሁኑ ሰዓት ደግሞ ከዚህ ውይይት በኋላ በዚሁ ስቱዲዮ በእኛ ባልደረቦች የሚካሄደውን ምርጫውን በተመለከተ የምናደርገውን ውይይት የምናስቀጥል ይሆናል። አብራችሁ እንድትቆዩ ተስፋ እናደርጋለን። በስልክ ቁጥራችንም እየደወላችሁ በውይይቱ ላይ ተሳትፎ እንድታደርጉ እንደሚሆን ተስፋ እናደርጋለን። ከ11 ሰዓት በኋላ በ11 ሰዓት ላይ ዜና ይዘን የምንቀርብ ይሆናል። ከዜናው በኋላ ለእውነትና ለሐቅ በመቆማቸው ለሀገራቸው ህዝብና ለኢትዮጵያ በመቆማቸው ምክንያት በስርና በስቃይ ለአመታት ጊዜ ያሳለፉ የድርጅታቸው አባሎችና ደጋፊዎቻቸው ብቻ ሳይሆኑ የኢትዮጵያውያን ፖለቲካ በንቃት የሚከታተሉ የኢትዮጵያውያንን በሙሉ ዘንድ አክብሮትና ፍቅር ያተረፉት አንድ እንግዳ ይዘንላችሁ የምንቀርብ ይሆናል። ከእርሳቸው ጋር የምናደርገውን ውይይትም እንደምትከታተሉ ተስፋ እናደርጋለን። አሁን ወደ ምርጫውን በተመለከተ እዚሁ ስቱዲዮ ውይይት የምናደርግ ይሆናል። እንደው ምናልባት አህመድ የምርጫው ሊደርስ በቅርቡ ዝግጅት እየተደረገው ነውና እንደው አህመድ ይሄን ምርጫ በተመለከተ ከአህመድ ጋር እና ሌሎች ባልደረቦች ጋር የምናደርገው ነው ውይይት ከዚሁ ከስቱዲዮአችን የምንቀጥል የሚሆነው። አድማጮቻችን እንደ ገለጽ ነው በስልክ ቁጥራችን እየደወላችሁ ምርጫውን በተመለከተ ያላችሁን አስተያየት እንደምትለግሱን ተስፋ እናደርጋለን። ምርጫው በቅርብ እየተካሄደ ነው እና አንድ ሙዚቃ አድምጠን ተመልሰን የምንገናኝ ይሆናል። ውይይታችንን አብራችሁ እንድትከታተሉ እንጋብዛለን።
ህይወት መርቀሽ ሰጠሽኝማ ይቀረኝ የምለው የሚቆጭ ባለ ኢትዮጵያ ድሜላንቺ ያላየሁድን አንገትሽ ራስሽ ችሎ ግቱኒ ውሰደኝ አስር ሞት ይምጣና ድምፅሽ ይሰማ አምላክ ለምን ፈተናው አይለቅ የሚፈታተን አንገትሽ ራስሽ ችሎልየውና ማግስቱን ይውሰደኝ አስር ሞት ይምጣና
አድማጮቻችን ተመልሰናል። ቴክኒሻናችን ጋበዘንን ወቅታዊ የሆነ ሙዚቃ እናመሰግናለን። በቀጣይ ቀደም ሲል እንደተናገርኩት በኢትዮጵያ የምርጫ ውይይትን በተመለከተ ቀደም ሲል አስደምጠናችኋልና ምርጫውን በተመለከተ ደግሞ አሁን እዚህ ስቱዲዮ በሚገኙ ባልደረቦቼ ጋር ውይይት እናደርግ ይሆናል። እናንተም አብራችሁን የውይይቱ ተሳታፊ እንደምትሆኑ ተስፋ እናደርጋለን። እንዴው አህመድ ምናልባት ወደ አንተ ልምጣና ውይይቱንም አድምጠሃል። ምናልባት የተለያዩ የፖለቲካ ፓርቲዎች የራሳቸውን ፕላናቸውን እቅዳቸውን በኢትዮጵያ ላይ የሚደረገውን ምርጫ በተመለከተ የራሳቸውን ሐሳብ አስቀምጠዋልና አሁን አዲስ አበባ ላይም ብዙ መራጮች ምርጫ ምዝገባ እንዳላደረጉ መረጃዎች አሉና ካለው ኢትዮጵያ ውስጥ ያለው ቴንሽን ያለው አደጋ ያለው እየተፈጠረ ያለውን የሰዎች ህይወት ቅጥፈትን በተመለከተ ያለው ድባብ ምን ይመስላል? እስኪ አሁን ምርጫው ላይ ያለው ድባብ ምን ይመስላል? እኔ የፖለቲካ ፓርቲዎች ያደረጉትን ውይይትን ስንት ባንተ ምልከታ እንዴት ታየዋለህ? አህመድ እንደማን?
አመሰግናለሁ። በቅድሚያ እኔ አሁን ብዙ ጊዜ ኦፕቲሚስት ነው ራሴን አድርጌ የማየው። አይደለም ኦፕቲሚስት ምን ይላል? ግማሽ ብርጭቆ ውሃ ካለ ብርጭቆ ኦልሞስት ከግማሽ በላይ ነው ነው የሚለው። ፔሲሚስቱ ደግሞ ግማሽ ብርጭቆ ካለ ዋጋ የለውም ትንሽ ነች ነው የሚለው። እና እኔ ሁሉን ነገር በሀገሬ ጉዳይ ላይ ተስፋ አለኝ እያልኩ ነው የምኖረው። አሁንም ተስፋ ያለ ግን እየጨለመብኝ የመጣብኝ ሁኔታ ነው የተፈጠረው። እየተቃጠለች ነው ሀገሪቷ። ጠቅላይ ሚኒስቴሩ ኢትዮጵያ አትፈርስም ይላሉ። እኔ ምን ማለታቸው እንደሆነ ግራ ገብቶኛል። ምን ማለት ነው ኢትዮጵያ? ኢትዮጵያ እኮ ህዝቧና መሬቷ ነው። መሬቷ ብቻ አይደለም ህዝቧም ነው። ህዝቧ እየሞተ ነው። ህፃናት እናቶች አባቶች ምንም ለማያውቁ እየተገደሉ ነው በማንነታቸው ብቻ። እንደውም ህፃናቶቹማ አማራ ትሁን ጉራጌ ትሁን ኦሮሞ ትሁን አታውቅም። ህፃኗ ልጅ ከእናቷ ጋር ያንን ፎቶ ሳይ እንቅልፍ ነው የሚነሳኝ። ያ እንትን ይለኛል ማርድረም ነው የሚሉት ስጅኖች ቅዠት ነው የሚያሳየኝ። አሁን እሷ አማራነቷን አውቃ ነው ኢትዮጵያዊነቷን አውቃ ነው በዚህ ላይ
በጣም ያናደደኝ የጠቅላይ ሚኒስትሩ አነጋገር ኢትዮጵያ በመትከፍ መስዋዕትነት እየተከፈለባት ትቀጥላለች ይላሉ። ማን ነው መስዋዕትነት የሚከፍለው? እነዚህ የሚሞቱት ህፃኗ ልጅ ምን መስዋዕትነት ትከፍላለች? ምን አውቃን መስዋዕትነት የምትከፍለው? ህፃኑ ሽማግሌው አሮጊቱ መስዋዕትነት እኮ የሚባለው እኔና አንተ ከምናገኛት ገንዘብ ባክማችን በኢኮኖሚ ማለት ነው።
ያው
በጉልበት መንራት ባንችል በኢኮኖሚ ከምንበላት ከምናገኛት ቆጥበን ስንረዳ ኢትዮጵያን ለማዳን ለሚሊተሪው ለምኑ ስንረዳ ያ መስዋዕትነት ነው። ወታደሩ አገሩን ለማዳን ሲሄድ ሲዋጋ መስዋዕትነት ነው። እነዚህ ጻናት እነዚህ አሮጊቶች እነዚህ ሽማግሌዎች መስዋዕትነት ተብሎ ይቆጠርባቸዋል የሚፈሰው ደማቸው? እኔ ጠቅላይ ሚኒስትሩ አንዳንዴ ግራ ያጋቡኝ መጥተዋል። አገሪቷንም የሚያውቋት አይመስለኝም። እየተቃጠለች አገሪቷ አይታችኋል ቪዲዮ ላይ?
ያው ያው
አገሪቷ እየተቃጠለች እሳቸው ምንድነው የሚያደርጉት? እየዞሩ ለሚኒስትሮች የሚሰራ ቤት እንትን ይጎበኛሉ።
ያው
እኔም ኢትዮጵያንም የሚመሩ አልመሰለኝም። ራስተውታል ይመስለኛል። እና ወደ ህሊናቸው ወደ ልቦናቸው ቢመለሱ ደስ ይለኛል። እኔ አሁንም እንደሌሎቹ ይወረዱ የሚለው ቃል ውስጥ አልገባም። ምክንያቱም ሀገራችን ችግር ውስጥ ነው ያለችው። አሁንም እንደዛው ነው የምለው። ግን ወደ ልቦናቸው ወደ ህሊናቸው ይመለሱ። ሰው እየሞተ ነው። አሮጊቶች፣ ህፃናት፣ ወጣቶች ምንም የማያውቁ እየተገደሉ ነው። ያንን እንኳን አፋቸውን አውጥተው ይናገሩ። ፓርላማ ውስጥ ይሄ ህዝብ የሚሞትበት አካባቢ ተወካዮች የሆኑ ሰዎች እያለቀሱ ሲናገሩ በስንተኛው ጊዜ መጥተው ስሜታዊነት አያስፈልግም አሉ። ከዚህ መቼ ነው ስሜታዊነት የሚያስፈልገው? የሰው ልጅ ሲሞት ዝም ብሎ ሞተዋል እንዲብሉ ነው የሚፈልጉት? እኔ ግራ እየገባኝ ነው። እኚህ ጠቅላይ ሚኒስትር የቱን ሀገር እንደሚመሩ ማወቅ ይኖርባቸዋል። ወደ ልቦናቸው ወደ ህሊናቸው ይመለሱ። እነዚህ ደግሞ አሽቃባጮች ዝም ብለው አትንኩሳቸው የሚሉ ድርጅቶችና ግለሰቦች እነሱም ወደ ህሊናቸው ይመለሱ። ለኢትዮጵያና ለኢትዮጵያ የሚያስቡ ከሆነ ጥፋት ማንንም አጠፋው ማንንም ጥፋት ነው። ሰይጣን አጠፋው መልአክ አጠፋው ጥፋት ነው ከተባለ ጥፋት ነው። ያ ጥፋት እልቅ ጥሩም የሆነው ይሄን ጥፋት ቀንሱ አታድርጉ ብሎ መምከሩ ይሻላል። ካለ ካከተመ በኋላ እየየ ምንም ዋጋ ጸጉር መንጨት ምንም ዋጋ የለውም። ህዝብ ማዳን ነው ጥቅሙ። ይሄን ካልኩ በኋላ ይሄ በጣም የሚያሳፍር ነው። የምሰማው አንዳንድ እንትኖች በጣም ነው የሚያናድዱት። ይሄን ካልኩ በኋላ ስለ ትናንትናው ይሄ አሁን ስለ ሬዲዮኑ ስላሰማው ከቫይበር ላይ ወስዶ ከዩቲዩብ ላይ ወስዶ ስላሰማው እንትን ማለት የምችለው ምን መሰለ ብልጽግና ልክ እነዚህ ኢዜማውና ማን ነው የአብኑ እንዳሉት የኢሃደግ ውልድ ነው። እንደውም ከኢሃደግ የባሰ ሆኖ ቁጭ ብሏል። እምሰራቸውን ተመልከት። ሰውየው ምን ይላሉ? ህግና ዴሞክራሲን ታውቃላችሁ ወይ ብለው ይጠይቋቸዋል። ኢዜማንና አብኑ
የፖለቲካ ፓርቲ አባሎች ነው።
እንዴ ኢትዮጵያ ውስጥ እኮ አሁን የህግ የበላይነት አራት እግሩን በልቶ ግለሰቦችም ሆነ ድርጅቶች እንደፈለጉ የሚታሰሩበት እንደፈለገ የሚደረግበት ሀገር ነች። ልጥቀስ አንድ ምሳሌ። አንድን ድርጅት ወይንም አንድን ሰው በግል ልጠላው ትችላለህ። አንተ ስለጠላኸው በፖለቲካ ምንም በምንም ምክንያት አንተ ጥለት ስለጠላኸው ግን የሰብአዊ መብቱን የዴሞክራቲክ መብቱን ህጋዊ መብቱን ልትጥስ አትችልም። እንውሰድ ልደቱ አያሌው። ይሄ ሬዲዮ ልደቱ አያሌውን ከመጀመሪያ ጀምሮ ትልቅ ድጋፍ ያደረገለት ድርጅት የመጀመሪያው በዓለም ላይ ይሄ ሬዲዮ ነው። ኋላ ግን ጥፋት ሲያጠፋ ተለያየን። እኛ ሰው ምን ድርጅት በሚሰራው ስራ ነው እንጂ በማንነቱ አይደለም። እንደገና
ለሀገሪቱ በሚያበረክተው አስተዋጽኦ ነው።
አሁን ያን ከተለያየን ቆይተናል። ግን አሁን የምንሰማው ለኛ ምንም አቶ ልደቱ አያሌው ጋር ያለ ልዩነት እንዳለ ሆኖ ሰብአዊ መብታቸው መገፈፉን አንደግፍም። እኚህ ሰውዬ ኢትዮጵያዊ ናቸው።
እንደ ግለሰብ የህገ መንግስት የፈቀዳቸው መብታቸው
ነው። ሄደው መታከም ገንዘብ ካላቸው ሄደው ይታከሙን ማንንም እንደሚያደርገው። ግን እኚህን ሰውዬ ምንም ያለ ምንም ህጋዊ ፍቃድ ያለ ምንም ማሰር መፍታት ከአይሮፕላን እንዲወርዱ ማድረግ ለህክምና ሲሄዱ ፓስፖርታቸው መቀማት ይሄ ህግ በሚከበርበት ሀገር አቶ ዛዲግ እንደሚሉት እኛ ለህግና ለዴሞክራሲ ያሉ ነበር ዲስኩስ ያደረጉ የነበሩ በሚሉበት ሀገር መሆን አልነበረበትም። ይህንን የሚሰራ ድርጅት ተወካይ አፉን አውጥቶ ሙሉ አፉን አውጥቶ እናንተ ስለ ዴሞክራሲና ስለ ህግ የበላይነት ምን ታውቃላችሁ ይላሉ። አያፍሩም። ምንድን ነው የሚያሳየው? የኢሃደግ ካድሬዎች ዛሬ የብልጽግና ካድሬ ሆነው ድሮ የሚሰሩት ነገር ዳብል ትሪፕል ኳድሪፕል አርገው ያወሩታል። አይናቸውን በጨው የታጠቡ ሌቦች ናቸው። ይቅርታ አድርግልኝ፣ ሌባ ድርጅት ነው እንደዚህ አይነት ስራን የሚሰራ ድርጅት። እኔ ፋክት ይዤ ነው፣ ከፋክት ውጪ ነው የሚለኝ ካለ ይደውልና እንነጋገራለን።
እውነት ነው።
አሁን ሌላ የሚከሷቸው ምንድን ነው? ምንም እንዱ ከታክቲካል ወይም ስትራቴጂካል ፖለቲካል ፊሎሶፊ ጋር የማይሄድ ምን ይሏቸዋል? እናንተ አራትና አምስት ሆናችሁ ልዩነታችሁ እንኳን የላችሁም ይሏቸዋል። እንደዚህ ሆናችሁ ነው ወይ አራት አምስት ሆናችሁ ነው ወይ አገር ልጅ የምትችሉት? እኔ ያሳዘለኝ ያንን መልስ አለማግኘታችሁ። ምናልባት አግኝተውት ይሆናል እንዴ? በዓለም ላይ እኮ የተለያዩ ድርጅቶች ኮአሊሽን ፈጥረው በሚስማሙበት ጥያቄዎች በጋራ ሆነው ሀገር ያስተዳድራሉ። ስዊድንን ውሰድ። አንድ ፓርቲ አይደለም የሚመራት፣ ምንም እንኳን ትልቅ ፓርቲ ቢኖርም ሶሻል ዴሞክራሲ ከሌሎች ጋር ሆነው ነው። ሚሊዮን ፓርቲ አለ።
የሐሳብ አንድነት ያላቸው ፓርቲዎች ተጣምረው የሚፈጥሩት
ምን መሰለ የሚያሳየው ግን አቶ ዛዲግ
ይሄን እንኳን አንደርስታንድ ማድረግ አለመቻል
የፈላጭ ቀራጭነት ፓርቲ ውስጥ ስላሉ አንድ ፓርቲ ብቻ እንዲገዛ ነው የሚፈልጉት። ካላንድ ፓርቲዎች በኮአሊሽን በጥምር የሚገዛ የምትተዳደር ሀገር አይፈልጉም።
አላወቁትም ማለት ነው ሲጀምር።
ወይም አያውቁትም። ወይንም አያውቁትም፣ ወይንም ደግሞ ጭንቅላታቸው ያለው ያ ካድሬው የካድሬ አመለካከታቸው አንድ ፈላጭ ቆራጭ ፓርቲ ስልጣን ላይ መቀመጥ አለበት። ያንን ሲናገሩ እንኳን አለማፈራቸው የኢትዮጵያን ሕዝብ መናቃቸው ነው ማለት ነው። ኢትዮጵያ ሕዝብ ስለ አድሚኒስትሬሽን አያውቅም ነው የሚሉት። እና በጣም ነው ያዘንኩት ይሄንን ስሰማ።
እውነት ነው። ምናልባት እንደው ይሄን ካልክ ዘንዳ በጥሩ ሁኔታ አስቀምጠዋል ብዬ ተስፋ አደርጋለሁ። እና አድማጮቻችንም ያላቸውን አስተያየት በዚሁ ቁጥራችን የሀሳባቸውን ያካፍሉናል ብዬ ተስፋ አደርጋለሁ። እንደው ምርጫው እየደረሰ ነው እንግዲህ፣ በጣም በቅርብ ጊዜ ምርጫው ይካሄዳል እና አዲስ አበባ ላይ አብዛኛው ህዝብ ለምርጫ እንዳልተመዘገበ ሚዲያዎች የራሳቸው የምርጫ ቦርድ ራሱ የተናገረው ነገር ነው። እና ምክንያቱም ምንድን ነው ብለህ ታስባለህ አህመድ? ምናልባት መራጮች ወደ ምዝገባ ያልሄዱበት፣ መራጮች ባልተመዘገቡበት ደግሞ ይሄ ምርጫ መካሄዱስ የራሱ አንድምታ ይኖረዋል እና ወደፊትስ እነዚህ ሰዎች ወደ ምርጫው መሄድ የሚችሉበት ነገር ወይም ኢንስፓየር የሚያደርጋቸው ወይም እንዲነሳሱ የሚያደርጋቸው ነገር አለ ወይ ብለህ ታስባለህ? ወደ ምርጫ ለመሄዱ ላለመሄዳቸውስ ምንድን ነው ምክንያቱ ብለህ ታስባለህ? እንደው በአንተ እይታ
እንግዲህ ምርጫ የምታደርገው እውነት ለመናገር እንደው ምርጫን ቃሉን ብንወስደው ምርጫ ስታደርግ ለምሳሌ በፖለቲካ እንወስደውና በምርጫ አንተን ዳቦና እንጀራ ሩዝ ወዘተ አለ ምን ትመርጣለህ ብልህ ምንድን ነው የምትለው? የምትፈልገውን ትመርጣለህ ለአንተ የሚስማማህን። እኔ ግን ወይ ዳቦ እንድበላ የምፈልግ እኔ አዛዥ ሆኜ ምርጫውን እኔ ነኝ የማካሂደው። እኔ የምፈልገው አንተ ዳቦ እንድትመርጥ ነው። አንተ ደግሞ ዳቦ አትፈልግም፣ እንጀራ ነው የምትፈልገው። እንጀራ ስትመርጥ ደግሞ ማአት መሰናክል ሊኖርብ እንደሚችል ታውቃለህ። ስለዚህ ምን ታደርጋለህ? አይ እኔ ምንም አልፈልግም ልትልም ትችላለህ። እና ብዙ ነገር
ምርጫው ላይ ስላልተካተተ ማለት ነው።
አዎ ኤግዛክት ሊካተት ይችላል፣ በስም ግን የኔን ሁኔታ ታያለህ
እንደማታገኘውም ታውቃለህ።
እና ምርጫ የሚያካሂደው መንግስትም ሆነ ያ ድርጅት ህዝቡ ይመለከታል። ምንድን ነው የሚሆነው? የኔ ምርጫ ስራ ላይ ይውላል ወይ? ጊዜን አቃጥዬ ተሰልፌ ምን ብዬ ተረዋርጬ ካርዶ ስጄ ምን ብዬ ጥቅም ይኖረዋል ወይ ብሎ የማያምንበት ከሆነ ቤቱ ይቀመጣል። ኦፍኮርስ ያ ለማን ነው የሚጠቅመው? ለፈላጭ ቆራጮች ይጠቅማቸዋል። ምርጫ ትልቁ የህዝብ ውሳኔ መስጫ ቁልፍ ነው። ያንን ደግሞ ለምንድን ነው ድሮ የነቃ የተደራጀ ህዝብ ያሸንፋል የሚባለው? ህዝቡ ግን በየጊዜው ሲያየው ዘሴም ምንድን ነው እሱ ሁኔታ የሚመጣ ከሆነ ምን አለፋኝ ሺህ ብታለብ ያው በገሌ ብላለች ድመት፣ ሺህ ላሞች ቢታለቡ ለእኔ እንደሆነ የሚሰጠኛቸው ትንሽ በገል ነች፣ ምን አለፋኝ ምን አደከመኝ። እንዲህ አይነት ነገር እንዳይፈጠር መንግስት ለዴሞክራሲና ለህግ የበላይነት ለእኩልነት የሚታገል ከሆነ ነገሮችን ክፍት ማድረግ አለበት። አሁን የምንሰማው ምንድን ነው? ራሱ የምርጫ ቦርድ የሚለው ምንድን ነው? በተለያዩ አካባቢዎች ምርጫ ማካሄድ አልተቻለም፣ ምክንያቱም ዝግጅት አልተደረገም፣ አስተዳዳሪዎቹ ከልክለዋል፣ ወዘተ እንደዚህ አይነት ነው። በኦሮሚያ ውስጥ ከኦሮሞ ድርጅት ያው ብልጽግና በስተቀር ሌላ ማንንም ሊወዳደር አይችልም አሁን ባለው ተጨባጭ እንዴ ከሆነ ምርጫ አይደለም ማለት ነው ሮጦ ብቻውን ሮጦ 100 ሜትር እንደሚያስችል ሰው መሆን ነው ያ ምርጫ አይደለም ለዚህ ደግሞ ልባዊ የሆነ ከልባቸው የሆነ ብልጽግናም ሁሉ ያሸንፍ ይችላል ነው አንድ ነገር ደግሞ ኢትዮጵያኖች ማንኛውም ሰው ለማወቅ የሚገባው ዲሞክራሲ ማለት የችግሮች ሁሉ መፍቻ ማለት አይደለም በዲሞክራሲ ስም ፈላጥ ቆራጦች ሊመጡ ይችላሉ ስልጣን ላይ ጀርመን ሂትለር በዲሞክራሲ ስም ነው የመጣው አዎ ራሱ ሙሶሊኒ በዲሞክራሲ ስም ነው በምርጫ ነው የመጣው ማሳመን ነው ህዝብን ህዝብን ተወዳደረ ለማሳመን ግን ፍሪ አክሰስ ማግኔት አለብህ ሚዲያው የተለያዩ መገናኛ ዘዴዎች ካድሬው ምናምኑ አንተን መከልከል ማሰር መግደል እየገደሉ እኮ ነው የኢዜማ ሰው ተገደሉ የአብን ሰው ተገደሉ ተመራጭ ይሄንን የሚያይ ሰው ምን ይላል እንዴ ያገሬ ሰው ምን ይላል እንዴ ተመራጩ ነው የገደሉ እኔንማ ምን እንደፈለጉ ቢያደርጉኝ ማን ይመጣልኛል ነው የሚለው እቺን ሽብር ፈጣሪዎች ናቸው ይሄን የሚያረጉት ሽብር ፈጣሪ ደግሞ የመንግስት ካድሬዎች የመንግስት ተላላኪዎች ናቸው አሁን እንደምናየው ከሆነ ይሄ ከሆነ ደግሞ ምርጫውን ብቻቸውን ሮጦ ለማሸነፍ ነው የቀጀሩት ማለት ነው። ምንድነው የምሰማውን ከተለያየ አከባቢ ምርጫው የተበላ ቁም ነው የሚሉ አሉ። ለምን ስላቸው በየትም አከባቢ እንደልብ ተዘዋውረ እንዴ ምርጫ ለማድረግ እኮ ህዝቡን ሰብስበህ እኔን ብትመርጡኝ ይሄን አረግላችኋለሁ ይያልክ አትሊስት ህዝቡን ማስረዳት አለብህ። የት ነው ይሄን ማድረግ የምትችለው በኢትዮጵያ ውስጥ ከአዲስ አበባ በስተቀር ለዛውም አዲስ አበባ ውስጥ የሚደረገውን የካድሬዎች ተንኮል ተቋቁመ።
አዎ
የትኛው የኢትዮጵያ ክፍል ነው እየተገደሉ የምርጫ ተወዳዳሪዎች ማን ነው ደፍሮ የሚሄደው? ይሄ ነው ችግራችን። እኛ ጋር በስማት ነገር ይባላል ዲሞክራሲ የሰው ልጅ መብት ወዘተ ወዘተ ግን ይሄንን በሙሉ የሚቀጥፈውና የሚሰብረው ራሱ ያንን የሚለው የሚለፈልፈው በስልጣን ላይ ያለው ኃይል ነው። ይሄን ደግሞ ማረም ያለብን እኛው ኢትዮጵያውያኖች ነን። ዝም ብለን ቁጭ ብለን አሁን አዎ 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 አቶ አንዳለም የተናገሩት ነገር ትክክል ነው እኔ 100% ደግፋቸዋለሁ ያሉትን በመለስ ዜናዊ ጊዜ ዙሪያቸውን ተሰብስበው የሚያጨበጭቡላቸው ካድሬዎች ነበሩ። መለስ ይዳሉት ልክ ነው መለስ ይኸው የመለስ ነገር ሲነሳ እና አሁን ያለው ሁኔታ ሳይ የዚህ የአማራው ፕሬዝዳንት አሁን የክልል እኔ ቃሉ ያስጠላ የክልሉ ፕሬዝዳንት የተናገሩትን አይቼ የሰው ልጅ እንደዚህ ባንድ አፍ ሁለት ምላስ ይኖረዋል ባንድ ራስ ሁለት ምላስ ብያዝ ያዘንኩት ያን ጊዜ ነው። ሰውየው አሁን ፕሬዝዳንት ናቸው የአማራ ክልል መለስ በነበረበት ጊዜ እንባ የተናነቃቸው ነው ስለበለስ ያወሩ የነበሩት። መለስ እኮ አይተኛም እንቅልፍ የለውም ለህዝቡ ሲል እንዲያርጉ እንዲያ ሲናገሩ ራሱ እንዴ እኚህ ሰው ይካውን ካውን ወደቁ ነው ያልኩት ቪዲዮውን ስመለከት። ልክ አሁን ደግሞ መለስ ከወደቀ በኋላ አብይ ሲመጡ ዶክተር አብይ ለአማራ ህዝብ ጎንደር ድረስ ሚኒስትሮቻቸውን ይዘው ተቸግረው ምን ብለው ሲሉ እንዴ እኚህ ሰው የምንድናቸው ከካድሬም ኳድሪፕል ካድሬ አለ አይደለ
ለካድራው
እንደነዚህ አይነት ሰዎች በሚመሯት ሀገር እውነትና ዲሞክራሲ የህግ የበላይነት ይኖራል ማለት ዘበት ነው።
ጥሩ ጥሩ ፖይንት ነው አመድ ያነሳው። እነዚህ ሰዎች ናቸው ባይዘይ ደጋፊዎቻቸው በሚሊዮን የሚቆጠሩ ደጋፊዎች የነበሩት የጠቅላይ ሚኒስትሩን አቋም ስተትም ይሁን ትክክል ይሁን እንደዚህ አይነት አሁን ባስቀመጥከው መልኩ ስሜታዊ ሆኖ በመናገራቸው ነው ጠቅላይ ሚኒስትሩም እዚህ ደረጃ ያደረሱት ብዬ አስባለሁ። አሁን ጠቅላይ ሚኒስትሩ ብቻቸውን ቀርተዋል። እኔ በኔ እይታ በተለይ በውጭ ሀገር ድጋፍ ካላቸው ዩናይትድ ኔሽንስ ያደረገውን ስብሰባ ተመልክተሃል፣ እየወሰኑት ያሉት ነገር አይተሃል፣ አሜሪካም እየወሰነች ያለችውን በተለይ በትግራይ ባለው ጦርነት ላይ የኤርትራን ኢንቮልቭመንት በተመለከተ የያዘችውን አቋም ታያለ፣ የዩሮፒያን ዩኒየን አቋም ታያለ፣ በዚህ በኩል ሱዳን አለች፣ በዛ ግብጽ አለች፣ ኢቭን ከአረብ አገሮች ጋር ያላቸው ግንኙነት ሁሉ የማይሆን ደረጃ ላይ ደርሷል። የኢትዮጵያ ግንኙነት ከውጭ ሀገር ግንኙነት ጋር ማለት ነው። እንዴ ይሄ ባለበት ሁኔታ ኢትዮጵያ ውስጥ ሰዎች በማንነታቸው በየቀኑ በሚገደሉበት በሚያየው ሁኔታና እንዴ ሰላማዊ ከመሆኑ አንጻር ምን ይሆናል ብለን እናስባለን? እንዴ ሰላማዊ ከመሆኑ አንጻር እንደው አህመድ ምናልባት አድማጮቻችን ከተወሰኑ ደቂቃዎች በኋላ ዜና ይዘንላችሁ የምንመጣ ይሆናል። ግን የማጠቃለያ ውይይታችን በዚሁ ለማጠቃለል ያክል እንደው አህመድ፣ እነዚህ ጠቅላይ ሚኒስትሩ ያላቸው ድጋፍም ከፈጠሩት አንጻር እንደው ይህ ሁኔታ ባለበት ሁኔታ ምርጫው መካሄዱና እንደው ሰላም ደፍርሷል፣ እንደው ገና ምርጫው እንኳ ከመካሄዱ በፊት እንደዚህ አይነት የሰላም እጦት አገሪቱ ላይ ሰፍኖ እንደው ምርጫው ሲካሄድ ምን ሊሆን ይችላል ብለህ ታስባለህ? ምናልባት ከሰላም አንጻር እንደው ስታስብ።
እንግዲህ ተመስገን፣ ምርጫውን በተመለከተ የኢትዮጵያ ድምጽ ሬዲዮ ከመጀመሪያው ጀምሮ ሲል የነበረው ምርጫ ለማድረግ እኔ ዲሞክራት ስላልሆንኩም አይደለም፣ እኔ በግሌ ዲሞክራት ነኝ ብዬ ነው የማስበው። የዲሞክራሲ አንዱ መመሪያ፣ አንዱ መለኪያ፣ አንዱ ቁልፍ ምርጫ ነው። አብሶሉት እንትኑ አይደለም፣ አንዱ ነው። ምርጫ መደረግ አለበት አምናለሁ። ግን በኢትዮጵያ ተጨባጭ ሁኔታ የኢትዮጵያ ድምጽ ሬዲዮ ከፊት ጀምሮ ይናገር የነበረው ለምርጫ መሯሯጥ የለብንም። ጠቅላይ ሚኒስትር አብይ ይቀመጡ፣ 5 ዓመትም ይቀመጡ፣ ምርጫ ለማድረግ አስፈላጊ የሆኑ ፕሬሪኩዊዚቶች አሉ መሟላት ያለባቸው፣ ሰላም፣ የህግ የበላይነት መከበር፣ ዲሞክራሲ። እነዚህ ነገሮችን አትሊስት እነዚህን ኢንስቲትዩሽኖቹን ያጠናክሩልን፣ እዛ ላይ ያተኩሩ ነበር የምንለው። ኢትዮጵያ ድምጽ ሬዲዮ አቋሙ ይሄ ነው። ኦኬ፣ እናደርጋለሁ አይደለም፣ ይሁን። ግን ለዛ ደግሞ መጠነኛም የሆነች ነገር ይከፈት። ሰው እየገደሉ ምርጫ ሂድ አይሄድም። ተመራጩን እየገደልክ ምረጥ ብትለኝ አልሄድም። እኔንስ ብትገለኝ ምን ዋጋ አለው? ዋጋ የለውም። ጠቅላይ ሚኒስትሩ ሉዝ ያደረጉት የህዝብን የኢትዮጵያ ድምጽ ሬዲዮ እኮ እኔ ራሴ እስካንዲኔቪያን ወክዬ ሲመጡ ከማድነቅ የተነሳ ከማክበር የተነሳ ጀርመን ድረስ ሄጄ የተቀበልኳቸው ንግግር ያደርጉላቸው እኔ ነኝ አንዱ ዘሆል እስካንዲኔቪያን ወክዬ። ምንድን ነው ያን የነበራቸውን ፍቅር ሸጡት፣ ለወጡት። ምንድን ነው ያደረጉት? ኢትዮጵያውያኑን ማመንተው ማአት ነገሮችን በግላቸው ይሰሩ ጀመር። ልጥቀስ፣ በባዶ ሜዳ አይደለም። ኤርትራን በተመለከተ ምን እንደተነጋገሩ እንኳን አናውቅም። ማአት ጊዜ ተጠይቋል። ምንድን ነው ስምምነታችሁ? ምንድን ነው የተነጋገራችሁ? የሀገር ፖለቲካ የግል ፖለቲካ አይደለም። አንተ በስሜት ስለምትወድ ስለምጠራ የምታደርገው አይደለም። የህዝብ ጥያቄ ነው የምትመልሰው። አልተመለሰም። ኦኤልኤፍ ወደ ኢትዮጵያ ሲገባ፣ መሳሪያውን ይዞ ሲገባ የኢትዮጵያ ድምጽ ሬዲዮ ራሱ ጥያቄ አንስቷል። ምንድን ነው ሄደው የተነጋገሩት? ተነጋግረው ነው አስመራ ሄደው የፊቱ የእሳቸው ጓድ የነበሩትና ማን ነው ስማቸው መከላከያ ሚኒስትር የነበሩት ለማ መገርሳና አንድ የእሳቸው ጓድ ወርቅነህ ገበየሁ ሄደው ነው አስመራ ከኦኤልኤፍ ጋር ተነጋግረው መሳሪያ ይዘው ሲገቡ፣ እንዴት አንድ ተሸማቂ ድርጅት መሳሪያ ይዞ እንዲገባ ተፈቀደለት? ምንድን ነው ስምምነታችሁ? ንገሩን። ማንም ነገር ሊነግሩንም አልፈለጉም። ምንም ተመልከት እንግዲህ ምንድን ነው ያሉት ጠቅላይ ሚኒስትር አብይ ስልጣን ላይ ሲመጡ፣ ከእንግዲህ ወዲህ ፖለቲካ የቤተ መንግስት ሚስጥር አይሆንም ነበር ያሉት። የሀገር ፖለቲካ እዚህ ደረሰና አሁን መጨረሻ ላይ ምን አደረጉት? ያንን በድብቅ የሰሩት ስራ ያቃጥላት ጀመር። ሀገሪቷን ያቃጥላት ጀመር። ኦኤልኤፍ መሳሪያ ይዞ ሲገባ እነሱ ተስማምተው ነው የገቡት። እኛ አናውቅም፣ ኢትዮጵያኖች አናውቅም። ከዛም በኋላ አለ ሌላ ነጥብ፣ ወደ ኋላ ላይ መጣበታል።
መልካም አድማጮቻችን፣ ዜናውን ተከታትለን እንመለሳለን።
እንደምን አረፈዳችሁ አድማጮች። ከረፋዱ 11 ሰዓት ሆኗል። አጠር ያሉ የሳምንቱ አበይ ዜናዎች ቀጥለው ይሰማሉ። ከሁለት ሳምንት በፊት በአጣዬ፣ ማጀቴ፣ ሸዋሮቢት፣ ካራቆሬ እና በሌሎችም የሰሜን ሸዋ አጎራባች ቦታዎች በመንግስቱ ድጋፍ እንደሚደረግለት የሚተነገረው የኦነግ ተስፋፊ ኃይል ከአራት ቀን በፊት እንደ አዲስ በሰሜን ሸዋ ዞኖች አጣዬ፣ ማጀቴ፣ ካራቆሬ፣ ሸዋሮቢት እና በሌሎችም ቦታዎች በከፈተው አዲስ እና የተደራጀ ጥቃት በርካታ ሰዎች መገደላቸውና ከተሞቹ መውደማቸውን ከጥቃት ሸሽተው ጫካ የገቡ ነዋሪዎች ገልጸዋል። በመጀመሪያ ዙር አጣዬ ሙሉ በሙሉ በመቆጣጠር የሚገለውን ገሎ ከተማውን ያወደመው የኦነግ ኃይል በማግስቱ አጎራባች ከተሞች በማቅናት የመንግስት ተቋማትን አውድሞ እስር ቤት ሰብሮ እስረኞችን ማስለቀቃቸው ሲነገር፣ አብያተ ክርስቲያናትም እንደወደሙ ተዘግቧል። የሰሜን ሸዋ ዞን ኃላፊዎች በበኩላቸው ጉዳዩ ከአቅማቸው በላይ መሆኑን በጊዜው ቢያሳውቁም የተላከላቸው የመከላከያ ኃይል ጥቂት በመሆኑ እንዲሁም ከአካባቢው የጸጥታ አካላት ጋር መናበብ ሳይችሉ በመቅረታቸው ምንም መፈየድ አለመቻላቸው ተዘግቧል። የአይን እማኞች እንደተናገሩት ወራሪዎቹ የያዟቸው መሳሪያዎች በሀገሪቱ አሉ የተባሉ በመሆናቸው ህብረተሰቡ ራሱን ለመከላከል እንኳን እንዳልቻለ ተዘግቧል። የአማራ ልዩ ኃይልም እነሱ ከያዙት መሳሪያ ያነሰ መሳሪያ የያዘ በመሆኑ ከፍተኛ ጉዳት እንደደረሰበት ተዘግቧል። ላለፉት 5 ቀናት ሰሜን ሸዋን ያመሰው ወረራ አድማሱን እየሰፋ ሲሆን ወራሪው ኃይል በተለያዩ አቅጣጫ ወደ ደብረሲና ሀብሩ በሌላ አቅጣጫ ደግሞ ወደ ደብረ ብርሃን እየተጓዘ መሆኑ ተዘግቧል። ከተሞች ወድመዋል። የፌደራሉ መንግስት የሰጠው መግለጫ የለም እስካሁን። የሰሜን ሸዋ ግዛቶች እየነደዱ ህዝብ ያለቀ ቢሆንም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትናንት የተለያዩ ተቋማትን ምንም እንዳልተፈጠረ ሲመረቁ አሽተዋል። ከሁለት ሳምንት በፊት በነበረው የሰሜን ሸዋ ጥቃት በትንሹ 350 ሰላማዊ ዜጎች መሞታቸውን የሰብአዊ መብቶች ኮሚሽን በጊዜው መዘገቡ ይታወሳል። ወደ ኢትዮጵያ ድንበር ከ40 ኪሎ ሜትር በላይ ጥሶ በመግባት የኢትዮጵያን ግዛት ከተቆጣጠረው የሱዳን ጦር ጋር ውጊያ ለማድረግ እቅድ የለንም ሲሉ ሌተናል ጀነራል ባጫ ደበሌ ተናገሩ። ጀነራሉ ይህን የተናገሩት ሰሞኑን በትግራይ ወቅታዊ ሁኔታ መግለጫ በሰጡበት ቀን ነው። ጀነራሉ አክለውም በአሁኑ ሰዓት ጦርነት ለሁለቱም አይጠቅምም፣ የወሰዱትን ድንበር በተመለከተ በንግግር መጨረስ ይቻላል ያሉ ሲሆን ስንት ጊዜ ነው በመሬት ጉዳይ ዘራፍ እያልን ወጣት የምናስጨርሰው ማለታቸው በርካታ ኢትዮጵያውያንን እያስቆጣ ይገኛል። ጀነራሉ አክለውም በቀላሉ ፍርድ ቤት ሄደንም መፍታት እንችላለን ብለዋል። የአንድ ሀገር መከላከያ ሰራዊት ዋነኛና ተቀዳሚ ተግባሩ የሀገርን ዳር ድንበር ማስከበር ሆኖ እያለ ጀነራሉ ያነሱት ሀሳብ አሳዛኝ መሆኑን በርካቶች እየተናገሩ ነው። የድንበር ጉዳይ በመጀመሪያውኑ ፖለቲካዊ ጉዳይ በመሆኑ እየታወቀ ጀነራሉ ስለ ጉዳዩ እንደልባቸው መናገራቸው አግባብ አለመሆኑም ተጠቅሷል። ከወራት በፊት የሱዳን መገናኛ ብዙሃን የኢትዮጵያ መሬት የያዝነው በጠቅላይ ሚኒስትር አብይ ፈቃድ ነው ብለው መዘገባቸው ሲታወስ በወቅቱ ጉዳዩ አጨቃጫቂ ሆኖ እንደነበር ይታወሳል። ኤርትራ ወታደሮቿን ከትግራይ ክልል ለማስወጣት መስማማቷን ለተባበሩ መንግስታት ድርጅት የጸጥታው ምክር ቤት በጻፈችው ደብዳቤ አስታውቃለች። ኤርትራ ጦሯን እንድታስወጣና የኢትዮጵያ ወታደሮች በዓለም አቀፉ ድንበር ላይ እንዲሰፍሩ ከኢትዮጵያ መንግስት ጋር ስምምነት ላይ እንደተደረሰ በተባበሩ መንግስታት ድርጅት የኤርትራ መልእክተኛ ሶፊያ ተስፋ ማርያም በደብዳቤያቸው ላይ ጠቅሰዋል። ወታደሮቹ የሚወጡበት ጊዜ ግን እንዳልተጠቀሰ ተዘግቧል። ተቃዋሚ ፖለቲከኛ ልደቱ አያሌው ለልብ ሕክምና ወደ አሜሪካ እንዳይሄዱ እንደተከለከሉ ለዶቼ ቬለ ተናግረዋል። የጉዞ ሰነዳቸውን አሟልተው ከቀረቡ በኋላ የቦሌ አውሮፕላን ማረፊያ ፍተሻ ሰራተኞች በመጨረሻው ደቂቃ ላይ ኮምፒውተሩ የፍርድ ቤት እግድ እንዳለበት ያሳያል በማለት ከጉዟቸው እንዳስቀሯቸው የገለጹት ልደቱ ፍርድ ቤቱ የጣለብኝ የጉዞ እገዳ ግን የለም ብለዋል። የአየር መንገዱ ሰራተኞችም ፓስፖርታቸው እንዳልመለሱላቸው አክለው አስረድተዋል። በተለያዩ የልማትና ግንባታ ስራዎች ምክንያት ከእርሻ ቦታቸው ያለበቂ ካሳ አለያም ያለምንም አካካሻ መሬታቸውን አጥተዋል የተባሉ አርሶ አደሮች ቤተሰቦቻቸው አንዳንዶቹ በቅርቡ የተሰጣቸውን የጋራ መኖሪያ ቤት ከፍ ባለ ዋጋ እየሸጡት እንደሆነ ዋዜማ ሬዲዮ ዘግቧል። በአዲስ አበባ ዳርቻ ለነበሩ አርሶ አደሮች በከተማው ካቢኔ ደረጃ አስወስኖ ለካሳነት ያከፋፈለው የጋራ መኖሪያ ኮንዶሚኒየም ቤቶችን የወሰዱ የልማት ተነሽ አርሶ አደሮች አንዳንዶቹ ቤቱን ሳይኖሩበት እየሸጡት እንደሆኑ ዋዜማ ሬዲዮ ዘግቧል። ቤቶቹን ከአምስት ዓመት በፊት መሸጥ የተከለከለ ቢሆንም አሁንም ሽያጩ በስውርና በስምምነት በብድር መያዣነት ሽፋን እየተቸበቸበ ነው ብሏል። የአዲስ አበባ ከተማ አስተዳደር ታከለ ኡማ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ በነበሩበት በ2011 ዓ.ም ነው 22915 የጋራ መኖሪያ ኮንዶሚኒየም ቤቶችን ለልማት ተነሽ አርሶ አደሮችና ቤተሰቦቻቸው በካሳነት እንዲሰጥ የወሰነው። ሆኖም ለቤቱ ባለቤትነት የተመረጡ አርሶ አደሮች የጋራ መኖሪያ ቤቱ ይገባቸው አይገባቸው በአሁኗ የከተማ አስተዳደሩ ምክትል ከንቲባ አዳነች አቤቤ ማጣራት ስራ እንዲከናወን ከተደረገ በኋላ በአዲስ አበባ ከተማ የተለያዩ ቦታዎች ላይ ከተገነቡት የጋራ መኖሪያ ቤቶች ኮንዶሚኒዎች መካከል 22915ቱ ለተነሽ አርሶ አደሮች በካሳነት እንዲሰጥ ተደርጓል። የተመረጡት የልማት ተነሽ አርሶ አደሮችን በቅርቡ የቤቶቹን ካርታ ተረክበዋል። እነዚህ ለካሳነት የተሰጡ ቤቶች ለአርሶ አደሮች እስከ ካርታው ይድረሳቸው እንጂ ቤቱን ከተረከቡ ከአምስት ዓመት ወዲህ መሸጥ አይችሉም ተብሎ ነበር። ነገር ግን የቤቶቹ ሽያጭ እየተከናወነ ያለው በብድር ውል ነው ተብሏል። ቤቱን መግዛት የፈለገ ግለሰብ ቤቱን ለሚሸጥለት የልማት ተነሽ አርሶ አደር የቤቱን ዋጋ የሚያክል ገንዘብ እንዳበደረውና ለብድር ክፍያ ማስያዣም የቤቱ ባለቤት የቤቱን ካርታ ለአበዳሪው እንዲሰጠው ተደርጎ ያንንም ገንዘብ በጊዜ ገደብ እንዲከፍለው ውል ይፈራረማሉ ተብሏል። ቀድሞ በሚታወቀው ምክንያት የልማት ተነሽ የሆነው አርሶ አደር ወይንም የልማት ተነሽ አርሶ አደር ቤተሰብ ገንዘብ ያበደረው ለቤቱ ገዢ ብድሩ እንደሚሰጥም ተዘግቧል። በመጨረሻም እየገደለን ያለው ከዞን እስከ ቀበሌ የተደራጀ የመንግስት ባለስልጣንና የኦሮሚያ ልዩ ኃይል እንጂ ኦነግ ሸኔ አይደለም ሲሉ በምስራቅ ወለጋ ዞን ጊዳያና ወረዳ መንደር 10 ነዋሪዎች ተናግረዋል። ከሳምንታት በፊት በአካባቢው እንዳዲስ በተጀመረው የአማራ ጭፍጨፋ ሁለት ሰፈራ ጣቢያ ህዝብ አልቋል ያሉት የመረጃ ምንጮች ከነዚህ መካከልም የ20 አማራዎች አስክሬን መገኘቱን ገልጸዋል። በአካባቢው የነበረው የኦነግ ሸኔ ጦር በአማራ ገበሬዎች በተሰነዘረበት ራስን የመከላከል እርምጃ ከአካባቢው መጥፋቱን የሚናገሩት ምንጮች ምንጮች አሁን ግን እየወገነ ያለው የኦሮሞ ልዩ ኃይል ከዞን እስከ ቀበሌ ባሉት ባለስልጣናት ተዛዝ መረጃና ድጋፍ እየተሰጠው ነው ሲሉ ገልጸዋል። ምንጮቹ አክለውም በፍጹም ኦነግ ሸኔ የሚባል የለም፣ በከባድ መሳሪያ የጨፈጨፈን ያለው የኦሮሞ ልዩ ኃይል ነው፣ አስገዳያችንም መንግስት ራሱ ነው ሲሉ ቅጩን ተናግረዋል። ከሚሴ ለኦሮሞ እያለቀ እናንተ እዚህ ምን ትሰራላችሁ? የኦሮሞ ሀገር ነው እያሉ የመንግስቱ መኞች ያስጨፈጭፉናል ብለዋል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር
አድማጮቻችን ተመልሰናል። ከዜናው በኋላ ቀደም ሲል እንደተናገርነው አህመድ እንግዳ ይዞልን የሚቀርብ ይሆናል። በተለይ በዚህ በኢትዮጵያ በሚካሄደው ምርጫን በተመለከተ ከፖለቲካ ፓርቲዎች ውስጥ አንዱን ለኢትዮጵያ ትልቅ ነገር ያደረጉላቸው ለኢትዮጵያውያን ሰላም፣ ዴሞክራሲና ደህንነትን በተመለከተ ትልቅ አስተዋጽኦ ያደረጉ የፖለቲካ ሰው ናቸው። እሳቸውን ይዘው የሚመጡት አህመድ ውይይት የሚያደርጉ ይሆናል። ምናልባት አጠር ያለ ሙዚቃ ለረፍት ያክል ሰምተን ወደዛ ውይይት የምናልፍ ይሆናል። አድማጮቻችን አብራችሁን እንደምትቆዩ ተስፋ እናደርጋለን። ይሄን ሙዚቃ ሰምታችሁ ተመልሰን እንገናኛለን። ይሄን ውይይትም ሚስ እንደማታደርጉት ተስፋ እናደርጋለን።
I'll show you. ያርሱን ለጎጃም ካልሽ የሸዋ አባት ልጅ ለትግሬ ካልሽ የሐረር ነጋዴ ወለጋ ካልሽ ፍቅር ወዴት ወዴት ወደምን ዘመን አገር ማለች ወገን የኔ ከንዳይ ፍርጥ ተፋጠረው ደም አንጓዴ ቢጫ ቀይ ነው
አድማጮቻችን እንግዲህ አሁን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከኛ ጋር በዛሬው ዕለት ልናወያያቸው የጋበዝናቸው አንድ ውድ የሆኑ እንግዳ አሉ። ከሳቸው ጋር ውይይታችን እናደርጋለን። እንግዳዬ ከኔ ጋር ነውት?
አዎ።
ታናስትልኝ። አድማጮቻችን እንግዲህ የዛሬው እንግዳችን ለእውነት ለሐቅ ለሰው ልጆች መምት በመቆማቸው ለሀገራቸው ህዝብና ለኢትዮጵያ በመቆማቸው በእስርና በስቃይ ለአመታት ያሳለፉ በእስር ቤት የድርጅታቸው አባሎችና ደጋፊዎች ብቻ ሳይሆኑ የኢትዮጵያን ፖለቲካ በንቃት የሚከታተል ማንኛውም ኢትዮጵያዊ በሙሉ ዘንድ አክብሮትና ፍቅር ያተረፉትን አቶ አንዷለም አራጌን ይዘንላችሁ ቀርበናል። ከአቶ አንዷለም አራጌ ጋር የምናደርገውን ውይይት በጥሞና እንድትከታተሉ በአክብሮት እንጠይቃችኋለን። አቶ አንዷለም ጌታዬ እጅግ በጣም አመሰግናለሁ። የምርጫ ዝግጅት ላይ እንዳሉ ነግረውኛል። ግን መልካም ፈቃድ ሆኖ በውጭ ከሚገኙ ኢትዮጵያውያን ጋርም የእርሶን ድምጽ ለመስማት ለሚፈልጉ ፈቃደኛ በመሆኑ እጅግ በጣም አመሰግናለሁ። ግማይ ሰዓት ያህል ሰጥተው ከምርጫ ራስዎን ለዚህ ብለው በመሰዋቱ በጣም አመሰግናለሁ ጌታዬ። ጤና ይስጥልኝ በመጀመሪያ።
ጤና ይስጥልኝ አመት ለእግዚአብሔር አክብርልኝ እንድልም ስለሰጣችሁኝ።
እንግዲህ ተስፋ እናረጋለን ይሄ ውይይት በደንብ ይሰማል ብለን ጮክ እያልኩ እናገራለሁ። እርሶም በድፍረት ልናገርና ድምጾን ከፍ ያርጉልን። መቼም ረጋ ያሉ ሰው እንደሆኑ በደንብ ታዝብያለሁ ተመልክቻለሁ። አንድ ጊዜ ኢትዮጵያ መጣው ጊዜውም አይቼዋለሁና ትንሽ ከፍ ያርጉ ድምጾትን። ግድ የለውም ከኛ ጋራ ድምጾትን ከፍ ቢያረጉ አንቀየምም። አቶ አንዷለም ውይይታችን ከመግባታችን በፊት ሰሞኑን ከአብን ከብልጽግና ጋር በተለይም ከብልጽግናው አቶ ዛዴግ ጋር ያደረጋችሁትን ውይይት ተመልክተን የተሰማውትን ስሜት ማየት ችለናል። በዛ ስሜቱ ላይ ያሉት እንደው ምንድነው ይሄንን ውይይት ሳደርግ እርሶን ነው የሚታዩኝ አቶ ዛዴግ ያን ጊዜ ሲፈረድብኝ በፊት ለፊት የሚታዩኝ የነበሩት እርሶ ነውት ብለው ነበር። ዛሬ እኛ እርሶ እንዲታሰሩ ሲያደሩ ከነበሩት አንዱ ስልጣን ላይ በቀጣም ይሁን በተዘዋሪ ስልጣን ላይ ከነበሩት ሰውዬ በአደባባይ ዛሬ ስለ ዲሞክራሲ ስለ ህግ የበላይነት መከበር ሲያወሱልዎት ምን ተሰማዎት ጌታዬ?
ያቺን እግዚአብሔር አክብርልኝ። የተሰማኝን ነገር ያው በጊዜው ለመግለጽ ሞክሬያለሁ። እኔ በሰዎች ላይ ቂም በመያዝ አላምንም። ቂም ሀገርን ያድናል ብዬ አላስብም። በፍቅር በይቅርታ ሀገርን ማራመድ መቼውን ዘመን ማስተካከል ይቻላል ብዬ ማመን ሰው ነኝ። ነገር ግን ደግሞ አንድ ሰው የሰራውን ነገር ሰው ይቅር ሲለው እንደ ድል አድራጊ እንደ ነጻነት ፋናዋጊ ሆኖ ሲቀርብ ጥሩ አይደለም እና በዛ ምክንያት ስሜቴን በቦታው ገልጫለሁ። እንደዛ ባልሆነ ኑሮ ትንሽ ለመመጣደቅ ባልሞክሩ ኑሮ ያንን የተናገርኩትን መናገር ልመወድ ሰው አልነበርኩም። ግን ደግሞ የማይገባቸውን ነገር ነን ብለው ሲሉ ደግሞ ነገሩ በልኩ ሁሉም በፈርጁ መነገር አለበት ብዬ ማመን ሰው ነኝ። ለምስጋናም ለመቀፍ ቤታም በቦታው በጊዜው በሚገባው መጠን መናገር አለበት ብዬ ማመን ሰው ነኝ። በዛ መሰረት ለእሳቸውም ያው የተሰማኝ ነገር በጊዜው ህዝብ እየሰማ ተናግሬያለሁ።
አቶ አንዷለም፣ ኢትዮጵያችን አሁን እንደምናየው ከሆነ ትልቅ ችግር ውስጥ ነው ያለ ነው። በየአካባቢው ሰው በማንነቱ እየተገደለ ነው። በተለይ በመተክልና በኦሮሚያ ዞን ክልል እና በመተክል አካባቢ ሰው እየተገደለ ነው። ለምንድን ነው ይላሉ። ኦፍ ኮርስ እርሶ ያንን ሊያውቁ አይችሉም፣ ግን እንደ ፖለቲከኛ እንደ ዜጋ ሊገምቱት የሚችሉት ነገር ይኖራል ብለን ሰምናምን። ለምንድን ነው መንግስት ይሄንን ማስቆም ያልቻለው? በየቀኑ ይፈጸማል፣ በየቀኑ ይደረጋል። እንደውም አልፎ ተርፎ አንዳንዴ ያን አካባቢ የሚጠብቁ ወታደሮች እንድነሱ ይደረግና በመቅጽበት ሌሎች ይገባሉ። ለምንድን ነው መንግስት ይሄንን ማስቆም ያልቻለው ብሎ ይገምታሉ እርሶ?
አይ ቲንክ ዋናው ነገር የሚመስለኝ ለዚህ ሁሉ ያደረሰን ብዙዎቻችን ከመጀመሪያውም ህወሓት እናምረለን እንድንጠላው በልጅነታችን ጀምሮ ከህወሓት ጋር ግብ ግብ እንድንገጥም ብዙ ኢትዮጵያኖች የህይወት መስዋዕትነት ሁሉ እንዲከፍሉ እያደረጋቸው እንዲህ አይነት የዘር መጨራረስ የሚያመጣ ዘርን መሰረት ያደረገ ፖለቲካ መተከሉን በመቃወም ነው ከሌሎች ነገሮች በተጨማሪ። ስለዚህ ለሰላሳ ዓመት ያህል ሲዘራ የነበረው ዘር የዘር ፖለቲካ በልጆቻችን አይምሮ ውስጥ በደምና ስጋቸው ውስጥ ተዋህዶ ወደ አውሬነት ቀይሯቸው እያየን ነው። ዋናው መንስኤው ይሄ ይመስለኛል። መንግስት ለምን ማስቆም አልቻለም የሚለው ነገር ለእኔም እንቆቅልሽ ይሆንብኛል። እንደተባለው የተወሰኑ ቦታዎች ናቸው፣ ለምሳሌ አጣዬ፣ ወለጋ እና ቤንሻንጉል የተወሰኑ ቦታዎች ናቸው። ድንገት የሆነ ያልተጠበቀ ቦታ ላይ ቢሆን መቼስ ከዝግጅት እጥረት ነው መንግስት አልጠበቀም ተብሎ መናገር ይቻላል። ያልጠበቀው ነገር ገጠመው ማለት ይቻላል። ነገር ግን በተደጋጋሚ ችግር የሚፈጠርባቸው ቦታዎች ፕሪቬንቲቭ ሜዥር መውሰድ፣ ቀድሞ መዘጋጀት እንዴት አልቻለም? አንዴ አይደለም ሁለቴ ሶስቴ ይሄ ነገር ሲደጋገም ለምን መንግስት በቦታው ተዘጋጅቶ ያ ነገር እንዳይደገም የማያዳግም እርምጃ ለምን መውሰድ አልቻለም የሚለው ነገር ለእኔ እንቆቅልሽ ነው። አንዳንዴ በሰው ጫማ ውስጥ መቆም ጥሩ ነው እና በእነሱም ጫማ ውስጥም ቁሜ ለማሰብ ስሞክር ነገሩ ሊገባኝ አልቻለም። የአቅም ውስንነት ነው ብዬ እንዳልወስድ ኦሮሚያ ላይ ብቻ ያለው ልዩ ኃይል እንኳን ለኦሮሚያ አካባቢ አይደለም ለኢትዮጵያም ይሆን በቁጥር በጣም ብዙ፣ በመሳሪያም በአይነትም በብዙ ነገር የሰለጠነ ነው። ከዛ አልፎ ተርፎ ፌዴራል ፖሊስ አለ፣ የአካባቢ ሚሊሻ አለ፣ የሀገሪቱ ሰራዊት አለ። ያን ሁሉ ህዝብ ገንዘብ እየከፈለ በመዋጮ በግብር እየከፈለ ደሞዝ የሚከፍለው ሰራዊት ሀገሪቷን ሞልቷታል እና ምንድን ነው ችግሩ የሚለው ነገር ለእኔም ለራሴ ለመገመት በጣም የተቸገርኩበት ነገር ነው።
አቶ አንዷለም፣ አንዳንድ ታዛቢዎች የሚሉት ምንድን ነው? በነገራችን ላይ ይሄ አሁን እኔም እርስዎም እንዳሉት በኦሮሚያና በቤኒሻንጉል ጉሙዝ ነበር መጀመሪያ አካባቢ። አሁን ያ አልፎ ተርፎ ወደ አማራው ክልል ገብቶ አማራው ክልል ውስጥ ገብቶ እያተራመሰ ነው ያለው። አጣዬ እርሶ የጠቀሱት አጣዬ አለና ችግሩ በአንዳንድ ክልሎች ብቻ ሳይሆን አሁን በሀገር ደረጃ የአማራውንም ክልል እያመሰው ነው። ያ ደግሞ ጠቅላላ ሀገሪቷን ችግሩ ሲከታታል የሚሉ አሉ። ግን ታዛቢዎች ምንድን ነው የሚሉት? ለዚህ ሁሉ መንስኤ የሆነው የህገ መንግስቱ አወቃቀር ነው። የድሮው መንግስት ማለትም የወያኔ መንግስት ይሄንን ህገ መንግስት ለሱ እንዲመቸው አድርጎ ለከፋፍለ ግዛው አስተካክሎ ነው የሰራው የሚሉ አሉና ይሄ ህገ መንግስት እንዳለ ይቆይ የሚሉ ባሁኑ ግዜም ስልጣን ላይ ያሉ ኃይሎች አሉ። እናንተስ በኢዘማነታችሁ ይሄን ህገ መንግስት እንዴት ነው የምታዩት? ይሄ ህገ መንግስት ለዚህ ችግር መንስኤ ነው አይደለም ብላችሁ ታስባላችሁ?
ያቄ ለም እዚህ ሁሉ ችግር መንስኤ ቅድም የብሔር ብሔረሰብ መብት ከመገንጠልና ሌሎች ነው። እዛ አንድ ሀገር አንድ ተስፋ የሌለው ነፍስ ተመጣጥሎ ራስን ልዩ አድርጎ እንዲያይ ሌላውን ደግሞ እንደመጤ እንዲያይ ተደርጎ የተሰጠው ነገር ሲስተሚክ የሆነ ችግር ያለው ነገር ነው። እሱ ደግሞ የተፈጠረው ከህገ መንግስቱ ጋር የተያዘ ነው ብለን እናምናለን። እሱ ቢሻሻል ህገ መንግስቱ ኢዜማ አበክሮ ይሰራል። መጀመሪያውም ቢሆን ህገ መንግስቱ በህዝበ ውሳኔ ያልተደረገበትና ህዝቡ በሙላት ያልተሳተፈበት የተወሰኑ የኢህአዴግ በወቅቱ የነበሩ የኢህአዴግ ሰዎች ብቻ የተሳተፉበት ነው። ስለዚህ ለዚች ሀገር ነቀርሳ ሆኖ ከእለት እለት እያመረቀዘ ያለው የህገ መንግስቱ ነው። ግን ግብታዊ በሆነ መንገድ ሳይሆን ሰላማዊ በሆነና ህዝብን ባሳተፈ በህዝበ ውሳኔ የህገ መንግስት እንዲቀየር የኢትዮጵያ ነቀርሳ ከዳዋ ላይ እንዲነቀል ኢዜማ አበክሮ ይሰራል። ብንመረጥ ብናሸንፍ አንዱ ፍላጎታችን የኢትዮጵያ ህዝብ በሙላት የተሳተፈበት የህገ መንግስት ማሻሻያ እንዲደረግ ማድረግ ነው።
አቶ አንዳለም ብዙ ጊዜ በአንዳንድ ተቾች ዘንድ የሚባለው ስለ ኢዜማ ቀደም ብሎ በመንግስት ላይ ትችት ከማቅረብ ይልቅ በመመካከር መስራትን ይመርጥ ነበር። አሁን ግን ጠንከር ማለት ጀምሯል። ምንድነው ምክንያቱ ይላሉ? ይሄን አስተሳሰብ ለሚያቀርቡ ሰዎች ምንድነው የፖሊሲ ለውጥ ነው ያረጋችሁት ወይስ ያለፈው በመመካከር መስራት የሚለው አላዋጣም ብላችሁ ነው? መንግስትን ወደፊት ለጥሩ ነገር ለዲሞክራሲ ለህግ የበላይነት መከበር እንዲያደርግ አላደረገውም ብላችሁ ነው አሁን ክሪቲክ ማብዛት የጀመራችሁት? ጌታዬ
እንደው በደንብ ሰዎች አድማጮች ሊገነዘቡት የሚገባው ነገር ምንም እንኳን በመቻቻል በይቅርታ በመወያየት የሚያምን ስብስብ ያለበት ፓርቲ ቢሆን ኢዜማ በየጊዜው በጉዳዮች ላይ መግለጫ ያላወጣንበት አንድም ነገር የለም። አንዳንድ ይሄ ነገር ሲበዛ በግንኙነት ውስጥ ፋይል የተደረጉ መግለጫዎቻችን ሁሉ እናያለን። እና ግን በዋናነት ይሄ ነገር ደግሞ የተደጋገመ ኢዜማ በዚህ ጉዳይ መግለጫ አላወጣም፣ ኢዜማ እንደዚህ ሲሆን ዝም አለ የሚባሉ ነገሮች አሉ። በመጀመሪያ ደረጃ በመግለጫ ሀገር የሚለወጥ የሚድን ቢሆን ኖሮ እስካሁን እየሞተ እየተፈናቀለ ያለው ወገናችን ሁሉ በመግለጫ ብዛት ማዳን ቢቻል ኖሮ በዳነ ነበር። እኛ ደግሞ ይሄ ለገበያ የሚሆን ነገር በህዝብ ሞት በህዝብ ሰቆቃ ይህን መግለጫ አውጥቼ ነበርና ምረጠኝ እንደዚህ እኔ ሀቀኛ ነኝ እያልን ነው። በሰው ክቡር መስዋዕትነት መቀለድ አንፈልግም። እውነት እንዲህ አይነት ፖለቲካ በፍጹም እንደግፈው ነገር አይደለም። ነገር ግን በየወቅቱ የሚነሱ ችግሮችን ከነ መፍትያቸው እናቀርባለን። ግን የጩኸቱ መጠን ሰውን የሚያስደስትም አይመስለኝም። አንዳንዶች ደግሞ ስትራቴጂክ ነው ብለው ስላሰቡ ኢዜማን በዚህ ኮርነር ለማድረግ የተለያየ ነገር ያሉ አንዳንዶች አሁን ከሃይማኖት ጋር እያያዘው ኢዜማን ለመምታት ይሞክራሉ። ለምሳሌ ጸረ ሙስሊም ነው ይላሉ፣ አንዳንዶቹ ጸረ ኦርቶዶክስ ነው ይላሉ። የተለያየ የተጀመረ ምረጡን አይሉም፣ እኛ ከኢዜማ በዚህ እንሻላለን አይሉም። ነገር ግን ኢዜማ እንዲህ ነው መሪዎቹ እንዲህ ናቸው፣ የተለያዩ አሉ ባልታዎች ይነሳሉ እና ጦር ከፈታው ወሬ ፈታው የሚለውን ብዙ በደንብ ያውቁታል። እና በዛ ለመጠቀም እየሞከሩ ይመስላል። እና እንደ ስትራቴጂ በብልጽግና በኩልም ቢሆን ኢዜማ ከኛ ጋር ነው፣ ኢዜማ የኛ ነው የሚል ሆን ብሎ ለማስመጣት የሚጠቅም በየአካባቢው በየካሬዎቹ እየተሰራ እንዳለ እናውቃለን። ዞሮ ዞሮ እኛ የኢትዮጵያ ህዝብ ትልቅ ልብ ያለው ህዝብ ስለሆነ ይረዳል በስራችን በሞቅ ሞቅ ሳይሆን ስራችንን ጥጥት አድርገን እስከሰራን ድረስ ኢትዮጵያ ህዝብ በጊዜ ሂደት ይረዳናል። ፖለቲካ የአንድ ሰሞን ወደ አንድ አቅጣጫ የሚነፍስ ነፋስ አይደለም። አድምቶ በደንቡ ወገብን ጠበቅ አድርጎ በመስራት የሚመጣ ውጤት ነው። ህዝቡን ማንቃት ነው የሚያስፈልገው፣ ህዝቡ ደግሞ ይታዘባል በሚል በደንብ በርክተን ስንሰራ ነው የቆየ ነው። አሁን እንደምታውቀው ደግሞ የምርጫ ወቅት ነው። ከቀደሙ የተለየ እስካሁን ፖሊሲዎቻችን ስንሰራ ነበር። አሁን ደግሞ ፖሊሲዎቻችንን ለህዝብ የምናቀርብበት አጋጣሚ ስለሆነ ፖሊሲዎቻችን ሲቀርቡ ጠንከር ብሎ መቅረባችን ከዛ ጋር የተያዘ ነው። እስካሁን ግን አንገታችንን ደፍተን ወገባችንን ጠበቅ አድርገን የሚያስፈልጉ መፍትሄ የምንላቸው ነገሮች በውስጣችን ስንነጋገር ስንከራከር የኖር ነው እና ከዛ የተነሳ ይመስለኛል ከብልጽግና ጋር ያለን ልዩነት በጣም ሰፊ ነው። ምንም ጥያቄ የለውም። ለምሳሌ የብሔር ብሔረሰብ ጉዳይ አሁን እያጋደለን እችን ሀገር እያደማት ያለው ነገር እቺ ሀገር ማቅ ለብሳ ከል ለብሳ እንድትቀጥል እያደረጋት ያለውን የብሔር ፌዴራሊዝም የሚያስቀጥል ፓርቲ ነው ብልጽግና። ስለዚህ ከእነሱ ጋር ይህ ትልቅ ምሰሶ የሚለየን ምሰሶ ነው። የመሬት ጉዳይ አለ። በጣም ብዙ ችግር አለ በመካከላችን ነገር ግን ያም የተለያየ ችግር ቢኖርም በመካከላችን ልዩነት ቢኖርም በተለጠነ መንገድ መወያየት በጥይት ሳይሆን በአንደበት መከራከር ይገባል። ወደዛ ነው ማምራት ያለብን የሚልን ሐሳብ አለን። ከብልጽግና ጋር ብቻ ሳይሆን ደግሞ በኢትዮጵያ የኤሊት ባርጌኒንግ እንዲኖር ልሚቁ እንዲወያይ አስፈላጊ ነው። ምርጫ ብቻውን መፍትሄ ነው ብለን አናምንም። መወያየት መቀራረብ አለብን። በተለጠነ ዘመን ተፈጥረን ባልሰለጠነ መንገድ መጨራረስ የለብንም። መመካከር መከራከር አለብን ብለን ከሁሉም የፖለቲካ ኃይሎች ጋር የኢትዮጵያ ጉዳይ ከሚያገባቸው ጋር ሁሉ ለመወያየት በራችን ክፍት ነው። ከብልጽግና ጋር ብቻ ሳይሆን እና በዚህም ምክንያት አምስት ሰዎች ያሉበት ኮሚቴ አቋቁመን ወደ 10 ፓርቲዎች በቅርብ እየዞሩ እያናገሩ ለመወያየት ጥረት እያደረግን ያለ ነው እና የኢትዮጵያ ነቀርሳ የሚነቀለው ቁስሏ የሚደርቀው መወያየት ስንችል ነው ልጆቿ። ከዛ ውጪ ሁላችንም የራሳችንን በር ላይ ቆመን አትንጣብን የራሳችንን ሀሳብ ብቻ ልክ ነው ያለው ኢትዮጵያን መታደግ አይቻልም እና ውይይት በውይይት ችግሮችን መፍታት በጣም ካርዲናል አቋማችን ነው። በዚህ እንገፋለን። ጎን ለጎን ግን ምርጫም ደግሞ ወሳኝ ነገር ስለሆነ የስልጣኔ መንገድ ስለሆነ ህዝብን የምናነቃበት ኢምፓወር የምናደርግበት መንገድ ስለሆነ እሱንም እንቀጥላለን። ስለዚህ ከብልጽግና ጋር ብቻ ሳይሆን ከሌሎች ፓርቲዎች ጋር ተወያይቶ ተቀራርቦ ተቻችሎ መነጋገር እንዳለብን እናምናለን። ይሄ ፖሊሲያችን ነው እና አሁን ግን ደግሞ ፖሊሲዎቻችን የምናቀርብበት ስለሆነ የምርጫ ፊት ስለሆነ ጠንከር ብለን እንታያለን። ሌላ ምንም ከጀርባው የተደበቀ ነገር የለውም።
አቶ አንዷለም የምርጫን ነገር ካነሱ አይቀር አንዳንድ ታዛቢዎች በአሁኑ ጊዜ ምርጫው የተበላ እቁብ ነው የሚሉ አሉ። ይህንን የሚያስረዱበት ሲያስረዱ ምንድን ነው የሚሉት? ከአማራው ክልል በስተቀር በአብዛኛው እዛም ቢሆን በተወሰነ ደረጃ ነው። በኦሮሚያ ለምሳሌ ትልቅ ህዝብ ባለበት አካባቢ የሌሎች ድርጅቶች መግባት አይችሉም። በሌሎች አካባቢዎችም እንደዚሁ እንደልባቸው ተዘዋውረው ምርጫ ማካሄድ አይችሉም። የቀረችው እንግዲህ አዲስ አበባ ነች። እሷም ብትሆን ከበው ይዘዋል እያስጨነቋት ነው እና እዛም ቢሆን የሚያሰጋ ሁኔታ ነው ያለው። እንደውም አንዳንዶች ምን ይላሉ አዲስ አበባ አደጋ ላይ ነች የሚሉ አሉና ስለዚህ ምርጫ ምን ይሉናል? ይሄ ምርጫ ፍትሃዊ ይሆናል? ይሄ ምርጫ ህዝቡ ድምፁን እንደሚፈልገው የሚሰጥበትና ስራ ላይ የሚውልበት ይሆናል ብለው ይገምታሉ? እናንተስ ለዚህ ምርጫ ምን ተዘጋጅታችኋል? ጌታዬ
እንደ ባለፈው እዛው ክርክሩ ላይ እንዳነሳሁት ኦሮሚያ ላይ እንደምትሰሙት ፍጹም ማን አለብኝነት ነግሷል። ህወሓት ትግራይ ላይ ሲያደርግ ከነበረው ምናልባትም በከፋ ሁኔታ ካነሰ ግን በሚስተካከል ደረጃ በማን አለብኝነት የኦፒዲዮ ካድሬዎች ሀገሩን ተቆጣጥረው ሌላውን አላስገባም የሚሉበት ዘመን ላይ ደርሰናል። ስለዚህ 180 ወንበር አግተው ይዘው ልክ 100 ሜትር የሚሮጥ ሰው 370 ሜትር ላይ ቆሞ እኛ ግን እዛ ዜሮ ላይ ተቁሞ በሉ ሩጡና ድረሱብኝ ከቀደማችሁኝ ተጨዋብጠን አስረክባለሁ የሚል አይነት ጨዋታ ነው የጀመሩት። ስለዚህ ከሂደቱ አንጻር ኦልሬዲ ሂደቱ በኦሮሚያ ምክንያት ብልሽት እየገጠመው ነው። ነገር ግን አማራ ክልል ብቻ ሳይሆን ደቡብ ላይም ሌሎቹ ክልሎች አካባቢም ፍጹም ጥሩ ነው ባይባልም በጎ ሁኔታዎች አሉ። የተሻሉ ሁኔታዎች አሉ። አዲስ አበባ ላይ የተሻለ ሁኔታ አለ። ግን የሰው ተነሳሽነት በጣም የወደቀበት ሁኔታ ነው ያለው። በርግጥ አማራ ክልል ውስጥ ደግሞ ጎጃም ከጎጃም ደግሞ አዴት አካባቢ ከዚህ ከኦሮሚያ የበለጠ እንዲያውም በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ካድሬዎች ህዝቡን በየቤታቸው ማሰር የሚችልበት ሁኔታ ነው ያሉ። ያስራሉ፣ ይፈታሉ። ፖሊስ ጣቢያ እንኳን አይደለም የሚያስሩት። በጣም እዛም አካባቢ ማን አለብኝነት ነግሷል። ግን በሌሎች አካባቢዎች የህዝቡ መቀዛቀዝ እንዳለ ሆኖ የተሻለ አንጻራዊ የሆነ የመንቀሳቀሻ ሜዳ አለ ብሎ መናገር ይቻላል። ከዚህ ተነስቶ ምርጫው ምን ይመስላል የሚለው አሁን እውነት ለመናገር ፕሬዲክት ለማድረግ ያስቸግራል። አገሪቷ ውጥረት ላይ ነች ያለችው። በአንድ በኩል ያገዛዙ ካድሬ መሬት ላይ ተንሰራፍቶ አላፈናፍን ብሏል። በሌላ በኩል ደግሞ ጽንፈኛ ኃይሎችም ቢሆኑ ይህን ምርጫ እንዳይሳካ የራሳቸው መንገድ ሊቀይሱ ይችላሉ። በዛ ምክንያት ነገሮች አስቸጋሪ ሊሆኑ እንደሚችሉ ታሳቢ ማድረግ ይቻላል። ዞሮ ዞሮ ትግል ስለሆነ ሰላማዊ ትግል ታጋዩ ሰው አይደለም እንጂ ታጋዩ ሊሞት፣ ሊታሰር፣ ሊጎዳ ይችላል። ስለዚህ በዚህ ይህንን ግንዛቤ ወስደን ነው ሁልጊዜ የምንታገለው እንጂ አንነካም፣ ምንም አንሆንም፣ ምንም አንመጣብንም ከሚል አይደለም። ስለዚህ ባለውም ሁኔታ ይሄ የነበረው ክፉ የጭቆና ዘመን እንዲወገድ ከፈለግን አዲሱ የሚመጣውን ዘመን ደግሞ ለማምጣት የራሱ የሆነ ትግል ያስፈልጋል። አሁን በሁለቱ መካከል ግብ ግብ እንዳለ ማየት ይቻላል። የቆየው የአገዛዙ አስተሳሰብ ላለመልቀቅ የተለያዩ ስልቶችን ተከትሎ ህዝቡን በማስፈራራት እና በማበት ላይ ነው ያለው። በማበት ላይ ማለት ልክ እንደ ኦሮሚያ ለምሳሌ ምርጫ ክልሎችን በሙሉ ይዞ ሌላውን አላስገባም አይነት አለ። በሌላ በኩል ደግሞ ተቃዋሚው ኃይልም ሌላውም የተቻለውን ያህል ህዝቡም የሚፈልገው ስርዓት እንዲወለድ የሚፈልገው ዘመን እንዲመጣ ጥረት እየተደረገ ነው ያለው። በሁለቱ መካከል ግብ ግብ እንዳለ ማየት ይቻላል። ስለዚህ ጠንክሮ መታገል ነው። የምርጫውን እንግዲህ ከኛ የሚጠበቀው ዞሮ ዞሮ እኔ በግሌ እንደ ግለሰብ እንደ ቡድን ከጓደኞቼ ጋር እንደ ሀገርም ደግሞ እንደ ህዝብም ማደግ ያለብንን ካደረግን ከዛ በላይ ስለ ውጤት ብዙ እንትን አልልም። እኔን የሚያሳስበኝ ከኛ የሚጠበቀው ነገር ካናደርግ ተፈጠራል። እንደ ግለሰብም የሚጠበቅብኝን ባለማድረጌ ችግር ከተፈጠረ እሱ ያሳስበኛልና በእኛ በኩል ይህ ቀረሽ የማይባል ስራ ለእድል ምንም ቦታ ሳንሰጥ በጣም ቀንከሌት ዘርተን እየሰራ ነው። በጣም በትጋት ነው የሚሰራው። ዜማ ቤት አያጠልቅም ማለት ይቻላል። ለእድል ቦታ አንሰጥም። ከዛ ውጭ እንግዲህ ሌላውን ለፈጣሪ እና ለህዝቡ ነው የምንጠራው።
አቶ አንዱአለም፣ ለምንድን ነው ህዝቡ የምርጫ ካርዱን መውሰድ ያልተዘጋጀው? ለምንድን ነው እርስዎ ራስዎ እንዳሉት የተዳከመ ይመስላል። ሌሎቹም እንደሚሉን የምርጫ ቦርድም ራሱ ወይዘሪት ብርቱካን ሚደቅሳም እንዳሉት የምርጫ ካርድ የወሰደው ሰው ብዙ አይደለም። ለመምረጥ የተዘጋጀ አይመስልም። ምንድን ነው ምክንያቱ? ከዚህ በፊት የደረሰውን አይተው ነው ህዝቡ ለውጥ አይኖርም ብሎ ነው? ምንድን ነው ምክንያቱ? እንደዚህ አይነት አዲስ አበባ ውስጥ እንኳን ያለው የቀዘቀዘበት ምክንያት ነው የእናንተ የተለያዩ ድርጅቶች ድክመት ነው?
እንግዲህ አንድ ብቻ ምክንያት ላይኖረው ይችላል። ያልካቸው ሁሉ ተናፋቸው ሊኖራቸው ይችላል። ግን በዋናነት አንዳንድ ሰዎችን ሳናግር እስካሁን በተለያየ ጊዜ ድምፁ ስለተዘረፈ እስካሁን እየመረጠ እሱ የመረጠው ሳይሆን ያልፈለገ ነው ወደ ስልጣን ሲመጣ የሚያቀኝ ስለሆነ የአሁኑም ከቀደመው የሚሻልበት ምክንያት የለውም። እኛ የመረጥነው ወደ ስልጣን ስለማይመጣ ለምን እንመርጣለን የሚል አስተሳሰብ ገዝቶ ሲወጣ ያለው እኔ ሰዎችን ሳናግር በዚህ ምክንያት ይመስላል። አንደኛው አንተ ያልጠቀስከው ምክንያት ግን ሰውም ይሄ ባለቀ ሰዓት የመሯሯጥ ነገር ባህል ነው እኛ ጋር እንጂ ቀድሞ የማውጣት ነገር የለም። እና በቤተሰባችን በጎረቤታችን ሁሉ እንደዚህ ሰዎች ሳናግር እና ያው ነገ ከነገ ወዲያ በሚቀጥለው ሳምንት በዛኛው ሳምንት እንደዚህ ይሄዳለሁ የሚሉ ሰዎች ብዙ ናቸው። ይህም አንዱ ምክንያት ሊሆን ይችላል። እንዳነሳው አዲስ አበባ ላይ እንኳን በየቤቱ ያንኳኳን በየድንበት ቁጥር ለኢዜማ ያለው ድጋፍ በጣም የሚገርም ነው። እውነቱን ለመናገር እኔ ፌስቡክ ላይ የማየውና መሬት ላይ ያለው በጣም የሰማይና የመሬት ያህል ነው። እኔ ለሶስት ቀን በምርጫ ወረዳ በእግሬ እየዞርኩ በእያንዳንዱ ቤት ሄጄ ነበር። ሲሄድ የህዝቡ ድጋፍ የሚገርም ነው። እና ግን አሁን ያ ነገር ያ ድጋፍ በምርጫ ካርድ በማውጣት የተገለጸ አይደለም። እና ግን በከተሞች አካባቢ የመዘናጋት ነገር ሊኖር ይችላል። ግን ህዝቡ እስከበረታ ድረስ እንትን አሁንም ማሸነፍ እንደሚችል እኛ ዛሬ እንኳን በወረዳ ላይ አምስት ቦታ ላይ ድንኳን ተክለን ከየአካባቢው የሚመጣውን ሰው የወጣ ካርድ እንዲወስድ እያበረታታና አሁን በምርጫ ጣቢያዎች እየዞርኩ ቼክ እያደረኩ ነበር። በተለይ በቀደም ክርክር ከተደረገ በኋላ የሰው ቁጥር በእጥፍ ከነበረው በጣም እንደጨመረ ነግረውኛል። እንዲሁም ደግሞ ዛሬና ትናንት በተለይ በጣም ቁጥሩ እየጨመረ ነው። ምናልባት ቀኑም እየተገባደደ ስለሆነ ሊሆን ይችላል። ግን ምክንያቶቹ የተለያዩ ሊሆኑ ይችላሉ። ተስፋ መቁረጥ ሊሆን ይችላል። በአገሪቷ በሚደረገው ነገር መበሳጨት አለ። መንግስት በየአካባቢው ያለውን ችግር ባለማስቆሙ በመንግስት በጣም የተቆጣ ህዝብ አለ። እና ግን ዞሮ ዞሮ መፍትሄ ሊመጣ የሚችለው በመታገል ነው እንጂ አኩርፎ በመቀመጥ ለውጥ ሊመጣ አይችልም። እኛም የአቅማችንን እየሰራ ነው። እንግዲህ
አንድ ሁለት ጥያቄዎች ናቸው ያሉኝ። አንድ ጥያቄ ነው ያለኝ። አቶ ዛዲግ ሲናገሩ የብልጽግናን ፖሊሲ የትምህርት የጤና የኢኮኖሚ የሌሎችም ፖሊሲ ከመናገር ይልቅ በአብዛኛው ሲናገሩ የሰማኋቸው አትሊስት እኔ ያዳመጥኩት ዩቲዩብ ላይ ቪዲዮ ላይ ተቃዋሚዎች እርስ በርሳችሁ እንኳን ማከለ ያለው ልዩነት ስታነሱ አንሰማም፣ ምንድነው በአንድ ላይ ልታስተዳድሩ ነው ያሰባችሁት ይላሉ። እንግዲህ ይሄ እኛ እንደገባን ከሆነ በብልጽግና በኩል ሁልጊዜ አንድ ፓርቲ ፈላጭ ቆራጭ ሆኖ አንድ ሀገር ማስተዳደር አለበት የሚል እምነት ያላቸው ይመስላል። የተለያዩ ድርጅቶች በተለያዩ ጥያቄዎች ላይ ተግባብተው በጋራ ሊያስተዳደሩ እንደሚችሉ በዓለም ዙሪያ ያለውን ሁኔታ ያጤኑት አይመስልም። እናንተ ለምሳሌ አዲስ አበባን ብንወስድ አዲስ አበባ ሰው የሚለው አደጋ ላይ ነች። አዲስ አበባ ለኦሮሚያ የምትከፍለው ምንድነው አለባት ወዘተ የኦሮሚያ ነች የሚሉ ኃይሎች አጠንክረው እየሰሩ ነው የሚባላልና ይሄንን አዲስ አበባን የኢትዮጵያዊ በሙሉ ለማድረግ የሀገሪቱ ዋና ከተማ ለማድረግ የሁሉም ኢትዮጵያ ሕዝብ መኖሪያ ለማድረግ በጋራ የምትስማሙ ድርጅቶች ይሄን አብሮ ለመስራትና በጋራ ጥያቄዎች ላይ አብሮ ለመተባበር የምታደርጉት ሙከራ አለ?
እንግዲህ አንድ መሰረታዊ ነገር ሁልጊዜ የሚያያዝ ያለበት ለምንናስበው የኢትዮጵያ ህዝብ አንዱ ለሌላው ሁልጊዜ መቼም ከፍ አያውቅም። መቼም አንዱ ለሌላው አሉታዊ ነገር ተመኝቶም ሰርቶም አያውቅም። ሁልጊዜ ግን ሌሎችን ስልጣን ላይ ለማቆየት በህዝብ ስም እንታገላለን እያሉ ህዝቡን በህዝብ ላይ የሚያነሳሱ ወገኖች ናቸው ለኢትዮጵያ ችግር ሆኖ የቀጠሉት። ስለዚህ የኦሮሞ ህዝብ ስለ ደግነቱ ስለ በጎ አሳቢነቱ ሁሉም የኢትዮጵያ ህዝብ የሚያውቀው ነው። ከወገኑ ጋር እንዴት አብሬ ልኑር እንጂ ሚላይ ብሎ የማያውቅ ባህሉም ቢሆን አብሮ የመኖር ተከባብሮ የመኖር ያለውን በመስጠት በመጋራት እንጂ የሌላውን ለመንጠቅ የመንጠቅ ባህል የለውም። ከሌላው ጋር ግን ተመካክሎ ተከባብሮ ተዋልዶ ተጋብቶ መኖር የሚፈልግ ህዝብ ነው። ስለዚህ የአዲስ አበባ ህዝብም ለኦሮሞ ህዝብ ስጋና ደሙ ነው፣ ጋሻው ነው። የኦሮሞ ህዝብም ለሌላው ኢትዮጵያዊ ለአዲስ አበባ ህዝብ ጭምር ጋሻው ነው፣ መከታው ነው። ስለዚህ ህዝብ ለህዝብ ችግር ሊሆን አይችልም። የማንም ስጋት አይግባው። ህዝብ በህዝብ ላይ አይነሳም መቼም። ግን ችግሩ ምንድን ነው? አሁን አገዛዙ ሁልጊዜም አገዛዞች ወይም ደግሞ የስልጣን ተቀናቃኞች ነው የሚሉ ወገኖች በህዝብ ስም የተለያየ ነገር ሊሰሩ ይችላሉ። ያ ግን የኦሮሞን ህዝብም አይወክልም፣ የአዲስ አበባን ህዝብም አይወክልም፣ ሌላውን ህዝብም አይወክልም። ይሄ መሰረታዊ ግንዛቤ መያዝ አለበት። ህዝባችን አንዱ ለሌላው መከታ እንጂ ጠላቱ አያውቅም። እና ስለዚህ እኛ አዲስ አበባ ላይ ሆነ በኢትዮጵያ ደረጃ ቀድም እንዳልኩት አለቅሬ እንደተናገርኩት በኤዲት ባርጌኒ ተቀራርቦ ሊቁ መነጋገር አለበት ብለን እናምናለን። በየቦታው የሚንተከተኩ ችግሮች ሀገር እንደቋያ እየተጣጣረ ያለው ሊቁ መነጋገር ስላልቻለ ነው ብለን እናምናለን። ልክ የድዙ መብራቶች ማጥፊያና ማብሪያ አንዱ ቆጣሪ ላይ እንደሚሆነው ሁሉ በሊቃን መካከር ንግግር የሚደረግ ከሆነ ልክ የሚቀጣጠለውን ነገር ከአንድ ቆጣሪ ማጥፋት እንደሚቻለው ሁሉ በዛው መንገድ የኢትዮጵያንም ችግር ለማድረግ ይቻላል ብለን እናምናለን። ነገር ግን እልህ አስጨራሽ ውጊያ እንደምናደርገው ሁሉ እልህ አስጨራሽ ውይይት የማድረግ ባህል የለንም። እሱን ማዳበር አለብን። ስለዚህ በኢትዮጵያ ደረጃም ሆነ በአዲስ አበባ ዙሪያ በአዲስ አበባ ላይ ያለው ነገር ዜና በመወያየት በሚመካከር ያናል። ህጋዊ አሰራሮች እንዲጠናከሩ፣ ተቋማት እንዲጠናከሩ አበክሮ ይሰራል። ነገር ግን ደግሞ ጎን ለጎን የኤሊት ባርጌኒንግ የሊንኩ ውይይት እንዲሰፋ እንዲጠናከር ህዝቡን በዛ መጠን እየተወያየ እየተጠናከረ እንዲሄድ ይፈልጋል። ስለዚህ ስጋቱ የሚመጣ ሁልጊዜም ከአገዛዝ ነው። እኛ የተሳነን ነገር አገዛዝን ማረቅ ባለመቻላችን ነው እና ግብግብ በሚደረገውም አገዛዝን ለማስተካከል እንጂ ህዝቡ ችግር ስላለበት አይደለም። 97 ማታቸዋል የኢትዮጵያ ህዝብ በጣም ከተመጠነ ዓለም በትራምፕ አሜሪካ የተሻለ ሳር እንኳን ያልተቀነጠሰበት በሚሊዮን ወጥቶ አንዱ በሌላው ይኖር ችግር ሳይፈጥር ተከባብሮ ወጣ ህዝብ ነው። ትልቅ ህዝብ ነው። ትልቅ የጨዋነት ባህል አለው። የቆምንበት መሬት ደግሞ ያ የጨዋ ባህላችን ነው። ስለዚህ አሁንም ያ ይቀጥላል። አደራ የምንለው ግን የመንግስት ሰዎችና አንዳንድ ደግሞ ከመንግስት ጋር ጠበኞች የሆኑ ወገኖች ህዝብን ወደ ችግር በመውሰድ እነሱ የሚፈልጉትን ነገር ማምጣት አይቻልም። በመፋሰስ ይቻላል፣ የሆነ ጊዜ ማስቸው ይቻላል። ግን በትክክል ሁሉም የዘራውን ያጭዳል። ይህንን ማወቅ አለብን ማናችን ቢሆን። በጦር የመጣ በጦር ይወድቃል እንደሚባለው ማንም ቢሆን ዛሬ ህዝብን በማገዳደል፣ ህዝብን በማስፈራረት፣ ንብረቱን በማውደም ይህን ህዝብን በማፈናቀል ግቡን መቼም አይመታም። ይልቅስ ልጆቻችን ቂም እያረገዙ እንዲያድጉ የነገዋ ኢትዮጵያ ደግሞ ሰላም እንዳይኖራት ነው የሚያደርጉት እንጂ ማንም በሌሎች ደም በሌሎች እንባ ሰላሙን አያገኝም። ማንም በሌሎች ንብረት መውደም በሌሎች መፈናቀል ተረጋግቶ መኖር አይችልም። ኢትዮጵያውያን ተረጋግተን ተከባብረን ብሩህ ዘመን ከፊታችን ሊነጋ የሚችለው እኛ ራሳችን ስንተሳሰብ ነው፣ ችግሮቻችን ደግሞ ስንወያይ ነው። እና ዜና በዚህ መንገድ በዚህ አቅጣጫ ነው የሚሰራው። ህዝባችን የትም ቦታ ብንሄድ የትኛውንም ቋንቋ ቢናገር ጨዋ ህዝብ ነው። ባህሉ፣ አመጋገቡ፣ ማንነቱን፣ አንድነቱን ይመሰክራል። እምነቱ የደመደው ያቆራኘው በደምና ስጋ የተዋሃደ ህዝብ ነው ያለን። ለምንና ስጋ ብቻ ሳይሆን አስተሳሰቡም ተመሳሳይ ነው። ስለዚህ እኔ ከህዝባችን አንጻር ምንም ስጋት አልጠብቅም። አደራዬ ግን በአገዛዙ በኩል ያሉ ሰዎችና በሌላ ጽንፍ ደግሞ ፍላጎታችን በኃይል እናሳካለን የሚሉ ወገኖች ህዝባችንን ወደ ሌላ አቅጣጫ ከመውሰድ እንዲታቀቡ በዚህ አጋጣሚ ጥሪ እናቀርባለን።
አቶ አንዱዓለም እያመሰገን በመጨረሻ አንዳችር ጥያቄ ጠይቀውትና ቀጥለው በዛው ቀጥለው ለይሄን ሬዲዮ ለሚከታተሉ ባለም ዙሪያ ያሉ ኢትዮጵያውያን አጠር አድርገው የሚያስተላልፉት መልእክት ካለ ያስተላልፋሉ። የመጀመሪያው አጭር ጥያቄ አጭር መልስ የምፈልገው ለአዲስ አበባ ምን አይነት አስተዳደር ይመኙላታል?
ለአዲስ አበባ እንግዲህ ለአዲስ አበባ ብቻ ሳይሆን ለሁሉም በእያንዳንዱ ቀበሌ በኢትዮጵያ ውስጥ ባለው በእያንዳንዱ ቀበሌ በአካባቢው ያሉ ልጆቹ ችግሩን በቅርበት የሚያውቁት የራሱ ልጆች የአካባቢው ነዋሪዎች የሚመሩት እና በነጻ ሉዓላዊ የሆነ ዜግነት የሚረጋገጥበት እያንዳንዱ ዜጋ ያለምንም መሸማቀቅ ያለምንም ፍርሃት ያለምንም ስጋት ወጥቶ የሚመክርበት ወጥቶ የሚመርጥበት እና አንገቱን ቀና አድርጎ የሚሄድበት ሀገር እንዲኖረው እመኛለሁ። በአዲስ አበባ ደረጃ በፖሊሲ እንግዲህ ከወሰድን እኛ 138 ቁልፍ ጥያቄዎችን መዘን እነሱን ለማስተካከል መንፈስ ተውጠናል። በኢትዮጵያ ደረጃ የሚያወጣ ነው አለ። ግን መሰረታዊ ነገሩ እኛ የምናምነው እያንዳንዱ ቀበሌ በራሱ በመረጣቸው ነገ ደግሞ ሳይፈልጋቸው ሲቀር በሚያወርዳቸው ዜጎች እንዲመረጥ እንዲፈልጋለን እናሱንም እንዲመረጥ እንፈልጋለን። ለዘመናት የጠፋው ነገር ለዘመናት ያጣነው ነገር ኢትዮጵያ አላስፈላጊ ደማፋሰስ እንደዋበት ነገር እያንዳንዱ ዜጋ ሉዓላዊነቱን የሚያረጋግጥበት ፍራት አለመፈራችን ነው። አገዛዝ ሉዓላዊ ሆኖ በብዙሃን ጫንቃ ላይ ተጭኖ የኖረበት ዘመን አክትሞ ብዙሃን ያንን ቀንበር ሰብረው ሉዓላዊነታቸውን የሚያረጋግጡበት ፍራት ምንዳት እንዲመጣ እንፈልጋለን። ስለዚህ ለአዲስ አበባም አዲስ አበባ በራሷ ልጆች በመረጠቻቸው በመታወቃቸው ካድሬ በኮታ ተደርድሮ ሳይሆን ራሷ የምታቃቸው የሚያቋት ልጆቿ ጓዳ በጓዳን የሚያቁ ችግሯን ህመሟን የሚያቁ ካውስ የሚባለውን ነገር አለም የሚል ለነሱ በልጆቿ እንድትመራ እንፈልጋለን።
አቶ አንዷለም
ለአዲስ አበባ ብቻ ሳይሆን በመላ
አንዷለም
ተመሳሳይ ነገር እንመኛለን።
አን ግማሽ ደቂቃ ተጠውታለሁ። አሁን መልክቶን ያስተላልፉ ለኢትዮጵያውያን።
እሺ፣ እግዚአብሔር ያክብርልኝ። በአለም ዙሪያ ያላችሁ በጣም የማወዳችሁና የማከብራችሁ ኢትዮጵያውያን ወገኖቼ በዚህ ሁኔታ ጊዜያችሁን አቃጥላችሁ የነዊት ስለተከታተላችሁ በጣም አመሰግናለሁ። ሀገራችን የታሪክ መጣጣፊያ ላይ ትገኛለች። በጣም አሳሳቢ ችግሮች ውስጥ እንገኛለን። ነገር ግን ይቻላል ብለን እናምናለን። ችግሮቻችን ይፈታሉ። የማይቻሉ የሚሆኑ ችግሮች ይፈቱ አይተናል። ይህን ዘመን በደንብ ተደማምጠን ተነጋግረን ተወያይተን ችግሮቻችን መፍታት ከቻለን ኢትዮጵያ በዘመኗ ወዳልነበረችበት የህዝብ ልዕልና ወደ ነገሰበት ዘመን ልናሻግራት ልጆቻችን ብሩህ ተስፋ ብሩህ ሀገር ልናወርሳቸው እኛም በክብር ልንሞት ልናልፍ ደስ እያለን ልናልፍ የምንችልበት ዘመን ሊመጣ ይችላል። ሁላችንም ተስፋ ሳንቆርጥ ይህን ለመሰለው ነገር አስተዋጽኦ እንድናደርግ በታላቅ አክብሮት ጥሪዬን አቀርብላችኋለሁ። እግዚአብሔር ያክብርልኝ።
አቶ አንዷለም አራጌ በዛሬው ዕለት የምርጫ ውድድሮትን ክርክሮትን ውይይቶትን ትተው ለኛ ይሄን ያህል የቃለ ውይይት ስላደረጉልን በአድማጮቻችን ስም ከፍ ያለ ምስጋና አቀርብልዎታለሁ። ጌታዬ መልካም ምድል እመኛለሁ። ጤና ይስጥልኝ። ወደፊት እንግዲህ በዚህ ተመሳሳይ ውይይት እንደምናደርግ ባለሙ ተስፋ ነን። ጤና ይስጥልኝ በድጋሚ ጌታዬ።
እግዚአብሔር ያክብርልህ። ሁላችሁን አመሰግናለሁ።
እንግዲህ አድማጮቻችን የዛሬው ፕሮግራማችን እንዲህ ይያለ ወደ መጠናቀቁ ደርሷል። በሚቀጥለው ሳምንት ፕሮግራማችን በተመሳሳይ የተለያዩ አርስቶችን እንዳሳለን። እስከዛው ድረስ እንግዲህ መልካም ሳምንት ይሁንላችሁ ይያልን እንሰናበታችኋለን። ጤና ይስጥልን።
företagslån från Cred upp till 2 miljoner kronor. Det är snabbt, tryggt och